From the Conference Center at Temple Square in
Gubaya Darash Beit Maqdis Adabaaya Solle Katama ይህ 183ኛው ዓመታዊ አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለስልጣናት እና ሹሞች ተመረጡ ሲሆን የዚህ ክፍል ሙዚቃ በሞርሞል ታበርናክል ዘማሪዎች ይሆናል። ይህ ፕሮግራም የቀለበው በቮኒቨል መገናኛ የተዘጋጀ ሲሆን ካለምንም ፍቃድ ማባዛት ወይም መቅዳት በሕግ የተከለከለ ነው።
President Henry B. Eyring, first counselor in the first presidency.
President Henry B. Eyring, here with Magdasu, Andanya Makari in Gubai Maralu.
Brothers and sisters, we welcome you.
ወንድሞችና እህቶች ለአራተኛው ክፍል 183ኛው ዓመታዊ ኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ እንኳን ደህና መጣችሁ። ፕሬዚዳንት ቶማስ ኤስ ሞንሰን ይህን ስብሰባ የሚመሩት እኔ ይህን ክፍል እንድመራ ጠይቆኛል። በዓለም ደረጃ በሬዲዮ በቲቪ በኢንተርኔት ወይም በሳተላይት ማስተራጫ ለምትከታተሉ ሰላምታችን እናቀርባለን። የአጠቃላይ ባለስልጣናት ጻፊዎችና አመራራትን ዛሬ ጠዋት በዚህ ጉባኤ እንደምገኙ እናመሰግናለን። የዚህ ክፍል ሙዚቃ የሚቀርበው በሞርሞን ታበርናክል ዘማሪዎች ሲሆን በማክ ውልበርግ አመራር ስር አንድሩ አንስወርድ እና ክሌ ክሪስተንሰን ኦርጋን ተጫዋቾች ናቸው። ዘማሪዎቹ ስብሰባውን የከፈቱት ጎ ፎርድ ዊዝ ፌዝ በሚለው መዝሙር ሲሆን አሁን ሌት ዛዮን ኢን ሄር ቢዩቲ ራይዝ በሚለው መዝሙር ያስደስቱናል። የመክፈቻ ጸሎት የሚደረገው የሰባኛው አባል ሽማግሌ ስቲቨን ስኖ ይሆናል።
Thank you.
Our Father in heaven.
የሰማይ አባታችን ሆይ በዚህ ቆንጆ በሆነው ሰንበት ዕለት የቤተ ክርስቲያን አባሎችና ከጓደኞቻችን ጋር በመሰባሰባችን እናመሰግናለን። ለቴክኖሎጂ በዓለም ደረጃ አንድ ላይ ተሰብስበን ይህንን እንድናይ ለሚያደርገው እናመሰግናለን። በዚህም በትንሽም ሆነ ሕይወታችንን ለማጠናከርን ላለመበረታት እንጠይቃለን። እናም ጓደኞቻችንና ጎረቤታችን እንድናገለግል አድርገን በሙዚቅና በስፖከን ወርድ ለሚያስተምሩን ምስጋናችን እናቀርባለን እና እንድትባርካቸውም እንጠይቃለን። መንፈስህ ከእኛ ጋር እንዲሆን እና እንድንማር እንድታደርገን እንጠይቃለን። ይህንንም የምንጠይቀው በኢየሱስ ክርስቶስ ስም አሜን።
We will now be pleased to hear from President
Ahon Predan Dieter F. Uchtdorf በተቀዳሚ አማራራት ሁለተኛ ማካሪ ሆኖ ንግግር ያደርጉልናል። ከዚያም ዘማሪዎቹ Come follow me የምለውን ይዘምራሉ። ከመዝሙሩ ቀጥሎ የ12ኛ ሐዋርያ አባል የሆኑት ሽማግሌ ኒል ኤ አንደርሰን ንግግር ያሰሙናል። ከዚያም የልጆች ክፍለ ጊዜ ያጠቃላይ ፕሬዚዳንት እህት ሮዝመሪ ዊንስ ንግግር ታሰማናለች።
I have a cherished painting in my office.
The bureau is ballo betam astesach yone sel desetallo. It was created by a friend of mine. Yeselum arist interestun ladem yemel neber. Be Danish netebabawi gwadenyae Johan Bent yetesale neber.
The painting shows a dark room with an open door.
Selum bechallama kifel yetekefetawun ber bebrahan yasayal. በበር የሚመጣው ብርሃን ክፍሉን ሙሉ ግልጽ ባለማድረጉ አስገርሞኛል። በበር ፊት ያለውን ብቻ ነው የሚያሳየው። የስዕሉም ጨለማና ብርሃን ለኔ ዘይቤያዊ ሕይወት ነው። እንደ ምድራዊ ሰው አንዳንዴ በጨለማ የተከበብን ይመስለናል። ምናልባትም የምንወደውን ሰው አጥተን ይሆናል ወይም የባከነ ልጅ ወይም አሰቃቂ በሽታ ደርሶብን ወይም የሥራ ችግርና በፍራቻ ብቸኝነት ተሰምቶን ሊሆን ይችላል። ምንም እንኳ በወቅቱ ሁኔታ የጠፋን ቢመስለንም እግዚአብሔር የብርሃኑ ተስፋ ቃል ገብቶልናል። መንገድን በማብራት ቃል በመግባት ከጨለማ የምንወጣበት መንገድ አሳይቶናል። ጨለማ የሞላበት ቤት ያደገችውን ሴት ልጅ ልነግራችሁ እፈልጋለሁ። ጄን ብዬ ጠራታለሁ። ከሶስት ዓመት ዕድሜ ጀምሮ በተደጋጋሚ ተደብድባ ተሰቃይታ ነበር። ዛቻም ደርሶባት ነበር። ሁልጊዜ ጠዋት ስትነሳ ለሚቀጥለው ቀን እንደማትተርፍ አታውቅም ነበር። እሷን የሚጠብቁ ሰዎች እንድትሰቃይ ያደረጉ ናቸው። ራሷን ለመጠበቅ ስሜቷን ማቆም ተማረች። ለመዳን ተስፋ አልነበራትም። ራስዋን ከዚህ ስቃይ ለመጠበቅ በመንፈስ ተነከረች። በሰው ዓለም ብርሃን ስላልነበረ ጨለማን መረጠች። ከርኩስ ጋር የማያቋርጥ ቁጣ ስለነበር ባልታወቀ ጊዜ እንደምትሞትም ተስፋ አልነበራትም። ከዚያም ጄን በ18 ዓመት የኋላኛውን ቀን ቅዱሷን ኢየሱስ ክርስቶስ ቤተ ክርስቲያንን አገኘች። ዳግመኛ የተመሠረተው ወንጌል ልቧን ሰነጠቀ። እናም ለመጠበቅ ግብዣውን ተቀበለች። ለመጀመሪያ ጊዜ ብርሃን በሕይወቷ ገባ። ወደፊትም የብርሃን መንገድ አየች። የጨለማ ዓለምን በመተው ሄደች። ከሰዳቢዋ ረጅም ርቀት በመሄድ
from an environment of darkness.
ትምርት ቤት ለመሄድ ወሰነች። በመጨረሻም ከጨለማ አካባቢና ርኩስ የነጻነት ስሜት ባዳኝ ጣፋጭ ሰላምና አስደናቂ መዳን ለመደሰት ነጻ ወጣች። ከአመታት በኋላ ሰዳቢያ ከሞተ በኋላ ጄን በወጣትነት ባሳለፈችው ተረበሸች። በወንጌል ያገኘችው ቆንጆ ብርሃን ለማጥፋት ሐዘንና ንዴት መጣባት። ጨለማው እንዲያጠፋት መንገድ ከሰጠች የመጨረሻ ድል እንደሌላት አሰበች። ምክርና የሕክምና እርዳታን ፈልጋ ነበር። እናም ለሷ የመዳን መንገድ ጨለማን በመቀበል እንድኖር ሆኖ ሁሌ ትኩረት አለመስጠትን መረጠች። ይህን ላይ ነው ትኩረት ማድረግ የፈለገችው። ባለፉት አስቸጋሪ ችግር ምክንያት ቂም ለመወጣት ንዴታማ ወይም ረባሽ መሆን ትችል ነበር፣ ግን አልሆነችም። በንዴት በጉዳት አምባጓሮነት ጨለማን እንዲሰራጭ የማድረግ ፍላጎት አልነበራትም። ይህን ከማድረግ በእግዚአብሔር እርዳታ ለማዳን ላይ ትኩረት አደረገች። የብርሃን ምንጭ ለመሆን በመምረጥ ሌሎችን ለመርዳት ሕይወቷን መሥዋዕት አደረገች። ይህ ውሳኔ ያለፈውን በመርሳት የወደፊቱን እንድትቀጥል አደረገች። እሷ ማስተማሪ ሆነች። ዛሬ ከብዙ ዓመታት በኋላ ፍቅሯ በመቶ የሚቆጠሩ ልጆች ላይ ተጽዕኖ አድርጓል። የደካሞችና ተስፋ ለቆረጡት ተከላካይ ሆነች። በሌሎች ላይም ብርታትና ተሰሚነትን አመጣች። ጄን መዳን ሊመጣ የሚችለው ከጨለማ በመራቅ ወደ ብርሃን ተስፋ መጓዝ መሆኑን ተማረች። በሕይወቷ እምነት፣ ተስፋና ፍጹም ፍቅር ራስዋን መለወጥ ብቻ ሳይሆን የብዙዎችንም ሕይወት መባረክ ችላለች። አንዳንዶቻችሁ በጨለማ የተጎዳችሁ ሊሆን ይችላል። በሐሳብ፣ በፍራቻ እና በጥርጣሬ የተቸገራችሁ ሊኖር ይችላል። ለእናንተና ለሁላችንም እርግጠኛ እውነታን እደግማለሁ። የእግዚአብሔር ብርሃን እውነት ስለሆነ ለሁላችንም ይገኛል። ለሁሉም ነገር ሕይወት ይሰጣል። ጥልቀት ያለው ቁስልን፣ ሕመምን እንዲለሰልስ የማድረግ ኃይል አለው። የብቸኝነትና ሕመም ነፍሳትን ያድናል። በችግር ጊዜ እንኳ ተስፋ ይሰጣናል። በጣም አሳዛኝ በሆነ ጊዜ እንኳ ብርሃን ሊሰጠን ይችላል። በፊታችን ያለውን መንገድ ግልጽ በማድረግ በጨለማው ሌሊት ወደ ጠዋት ብርሃን ይመራናል። ወደ ዓለም ለመጡት ሰዎች ሁሉ ኢየሱስ ክርስቶስ መንፈስ ብርሃን ይሰጣል። መንፈሳዊ ብርሃን ጨለማ ውስጥ ቁጭ ብሎ ሌሎች ብርሃን እንዲያበሩ ለመፈልጉት ሊመጣ አይችልም። የእምነት ሥራን ይጠይቃል። ለኢየሱስ ክርስቶስ ብርሃን ዐይናችን መክፈት አለብን። መንፈሳዊ ብርሃን በተፈጥሮ ዐይን ልታይ ስለማይችል ኢየሱስ ክርስቶስ ራሱ እንዳስተማረው እኔ በጨለማ ውስጥ የምበራ ብርሃን ስለሆንክ ጨለማ ልቋቋም አይችልም ብለዋል። ተፈጥሮአዊ ሰው የእግዚአብሔርን መንፈስ ሊቀበል አይችልም፣ ምክንያቱም ሞኝ በመሆናቸው የመንፈስን ነገር አይረዱምና። ስለዚህ እንዴት ለእግዚአብሔር ብርሃን ዐይናችን መክፈት እንችላለን? መጀመሪያ አሁን ባላችሁት ሁኔታ ጀምሩ። የሰማይ አባታችን በረከቶችና ስጦታዎች ልምድ ለማግኘት ፍጹም መሆን የለብንም። የእግዚአብሔር በረከቶችን ለመቀበል ፍጹም እስከምንሆን መጠበቅ የለብንም። ብርሃን መፈለግ ስንጀምር የእግዚአብሔር በረከቱን በእኛ ላይ ማውረድ ይጀምራል። ለመጀመሪያ ፍጹም የሆነ ቦታ አሁን ያላችሁበት ነው። ብቁ ያልሆናችሁ ቢሆን እናም ከሌሎች ወደ ኋላ የቀራችሁ ቢሆንም ምንም አይደለም። ወዲያው እግዚአብሔር መፈለግ ስትፈልጉ የተስፋ ብርሃን ነፍሳችሁን ያነቃል። ጨለማው በአንዴ ሊጠፋ ባይችልም፣ ግን ሌሊቱ ሲያልቅ ብርሃን ይመጣል። ሁለተኛው ልባችሁን ወደ ጌታ አዞሩ። በጸሎት አማካኝነት ልባችሁን ጥልቅ ስሜት ለሰማይ አባት አስረዱ። ስህተትን አስታውሱ። የልብ ፍላጎትና ምስጋናን ግለጹ። የምትሰማችሁን ችግር እንዲያውቅ አድርጉ። ለብርታትና እርዳታ በክርስቶስ ስም ለምኑ። ጆሮአችሁን ድምፁን እንዲሰማ ጠይቁ። ብርሃኑን ማየት እንድትችሉ ዓይናችሁ እንዲከፈትም ጠይቁ። ሦስተኛው በብርሃን ተጓዙ። ስህተት እንደምትፈጽሙ የሰማይ አባታችሁ ያውቃል። ብዙውን ጊዜ እንደምትደናቀፉም ያውቃል። ይህ ቢያሳዝነውም ይወዳችኋል። መንፈሳችሁ እንድጠፋ አይፈልግም። በተቃራኒም መሆን ያለባችሁ ሰዎች እንድትሆኑ ፍላጎት አሉ። ለዚህ ዓላማ መንገዱን ሊያበራ ልጁን በመላክ በመንገድ ላይ ያለውን መሰናክል ማለፍ እንድትችሉ አድርገዋል። የሐዋርያነትን መንገድ የሚያስተምረን ወንጌል ሰጥቶናል። የምናደርገውን ነገር እና መሆን ያለብንን ያስተምረናል። እናም ተወዳጅ ልጁን በመከተል በብርሃን እንድንጓዝ ያደርገናል። አዎን ስህተት እናደርጋለን። አዎን እንንተባተባለን። ነገር ግን ለእግዚአብሔር ፍቅራችን ከጨመርን እና ጎረቤታችን ከወደን የወንጌል ብርሃን በመክበብ ደስ ያሰኘናል። ጨለማው እየደበዘዘ ይሄዳል፣ ምክንያቱም በብርሃን መኖር ስለማይችል ነው። ወደ እግዚአብሔር እየቀረብን ስንሄድ እሱም እየቀረበን ይሄዳል። እናም በየዕለቱ የእግዚአብሔር ብርሃን ተስፋ እስከ ፍጹም ቀን ድረስ እየበራ ይሄዳል። በጨለማ እንደሚሄዱ ለምሰማቸው ሁሉ በሰው ልጆች አዳኝ በተነገረው ቃል እንድትመኩ እጋብዛችኋለሁ። እኔም የዓለም ብርሃን ነኝ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናግረዋል። ከብዙ ዓመታት በፊት ሚስቴ ሄሪየት እና እኔ ቃል ክዳን የተሳካበትን ልምድ አጋጥሞን ነበር። ቆንጆ የዓለም አካል የሆነውን ምዕራብ አፍሪካ ነበር። በቤተ ክርስቲያን እያደገ ነው። እናም የኋለኛው ቀን ቅዱሳን የሚያስደስቱ ናቸው። ቢሆንም እንኳ ምዕራብ አፍሪካ ብዙ መከራዎች አለው። በተለይም ባየሁት ድሃዎች ተከቤ ነበር። በከተማው ከፍተኛ የሆነ የሥራ ማጣት ስለነበር ቤተሰቦች ለየዕለቱ የሚያስፈልጋቸውን ነገር ለማዘጋጀት አስቸጋሪ ነበር። ብዙዎቹ የቤተ ክርስቲያን አባሎች በዚህ ድህነት እንደምኖሩ ልቤን ሰበረኝ። እነኚህም አባሎች ምንም እንኳ ድሃ ቢሆኑም እንዳይራቡ እርስ በርስ ይረዳዱ ነበር። በመጨረሻ ወደ ትልቅ ከተማ ስብሰባ አዳራሽ ደረስን። በጨለማና በችግር የተቸገሩ ሰዎች ከመፈለግ በደስታ ብርሃን የሚደሰቱ ሰዎችን አገኘን። ለወንጌል ያላቸው ደስታ መንፈሳችን ከፍ አድርገዋል። ለእኛ ያሳዩት የፍቅር ትሕትና አሳየን። ፈገግታቸው እኛንም እንድንደሰት አድርጎናል። በፕላኔት ከእነኚህ ሰዎች የበለጠ ደስተኞች መኖር እንደምችሉ መገረሜን አስታውሳለሁ። ምንም እንኳ እነኚህ ውድ ቅዱሳኖች በችግርና መከራ የተከበቡ ቢሆንም በብርሃን የተሞሉ ናቸው። ስብሰባው እንደተጀመረ መናገር ጀመርኩ። ወዲያው ብርሃን ጠፋ እና ጨለማ ሆነ። ለጥቂት ጊዜ ማንንም አዳራሽ ውስጥ ማየት አልችልም ነበር፣ ግን የቅዱሳን ቆንጆ ፈገግታ ይሰማኛል። ከነኚህ ቆንጆ ሰዎች ጋር መሆን እወዳለሁ። በቻፕሉ ያለው ጨለማ እየቀጠለ በመሆኑ ከመስቴ አጠገብ ቁጭ በማለት ብርሃን እስከምመለስ ድረስ ጠበቅኩኝ። በመቆየት ላይ እንዳለን አስደናቂ ነገር ተፈጠረ። ጥቂት ድምፆች የዳግመኛ መዝሙር መዘመር ጀመሩ። ከዚያም መዝሙር መዘመር ጀመሩ። ወዲያውም ቻፕሉ በሚጨፍረው ድምፅ ተሞላ። እነኚህ የቤተ ክርስቲያን አባሎች መዝሙሩን ስለሚያውቁ የመዝሙሩን መጽሐፍ አያስፈልጋቸውም ነበር። አንዱን መዝሙር ከአንዱ ቀጥሎ በኃይልና በመንፈስ በመዘመር ነፍሴን እንድነካ አድርገዋል። በመጨረሻም ብርሃኑ በመመለስ ክፍሉን በብርሃን ሞላ። ሄሬትና እኔ እርስ በርስ ተያይተን የፊታችን ጉንጫችን በእንባ መርጠቡን አየን። በታላቅ ጨለማ መካከል እነኚህ ቆንጆ ቅዱሳን የመሰብሰባ አዳራሹንና ነፍሳችን በብርሃን ሊሞሉ ችለዋል።
Yes, from time to time our lives may seem to be touched by
አሁን ከጊዜ ወደ ጊዜ ህይወታችን በጨለማ
sometimes
የተቀላቀለ ሊሆን ይችላል። አንዳንዴም የባከን ለሊት ጨቋኝ ተስፋ የሚያስቆርጥና መስሎ ሊታይ ይችላል። አንዳንዶቻችን የምትጋፈጡት ችግርና የብቸኝነት ልምድ ልቤን ያሳዝናል። ቢሆንም እንኳ ነዋሪ የሆነ ተስፋችን በኢየሱስ ክርስቶስ መሆኑን እመሰክራለሁ። እሱ እውነተኛ ንጹሕና ወደ መለኮታዊ መረዳት መግቢያ ኃይል እንደሆነ እመሰክራለሁ። በክርስቶስ ጨለማ ልኖር እንደማይችል እመሰክራለሁ። ጨለማ በክርስቶስ ብርሃን ላይ ድል ሊያገኝ እንደማይችል እመሰክራለሁ። ብሩህ በሆነው የእግዚአብሔር ነዋሪ ልጅ ብርሃን ጨለማ ልኖር እንደማይችል እመሰክራለሁ። ልባችሁን ለእሱ እንድትከፍቱ ጋብዛችኋለሁ። እሱን በጸሎትና ጥናት ፈልጉ። ወደ ቤተ ክርስቲያኑ በመምጣት ስለ እሱና ወንጌሉ ተማሩ። በንቃት በመሳተፍ እርስ በርስ በመረዳዳት በደስታ እግዚአብሔርን አገልግሉ።
Brothers and sisters, even after the darkness,
በጨለማ ለሊት እንኳ የዓለም አዳኝ ወደ ጠዋቱ ብርሃን ይመራቸዋል። ወደ እግዚአብሔር ብርሃን ተስፋ ስትራመዱ የሰማይ አባታችን ርኅራኄና ፍቅር ይሰማቸዋል። በእሱ ምንም ጨለማ እና በፍጹም ልኖርም አይችልም። ይህንንም ምስክርነቴ በኢየሱስ ክርስቶስ ስም አሜን።
The mortal life of Jesus Christ was filled with miracles.
ኢየሱስ ክርስቶስ የሟች ሕይወት በታምራቶች የተሞላ ነበር። ድንግልናት አዲስ ኮከብ የመላእክቶች ለረኞች መገለጥ የነሱውር ማየት የሽባ መራመድ መላእክቶች በመቱ እና በመቃብሩ የሁሉም ታላቅ ታምር የሆነው የሱ ክብራዊ ትንሳኤ ነው። ያስራ አንዱን ሐዋርያት በገሊላ አቅራቢያ ተራራ ላይ የነበራቸውን ሁኔታ ማሰብ ትችላላችሁ። ከሞት የተነሳ ጌታ ወደነሱ ሄዶ እንደዚህ አላቸው፣ እንግዲህ ሂዱና በአብ ወልድ በመንፈስ ቅዱስ ስም አጥምቋቸው። ወደ ዓለም ሁሉ ሂዱና ለፍጥረት ሁሉ ወንጌልን ስበኩ። ሁሉም ሀገር ሁሉም ዓለም ለፍጥረት ሁሉ የሚቻል ነበርነ። ምንም እንኳን ኢየሱስ ቢያረጋግጥላቸው ወንጌልን በማሰራጨት ታምራቶች አብረው እንደሚሄዱ ሳይገምቱ አልቀሩ። እምነት ጥርጣሬን አሸነፈ። እና ጴጥሮስ ድምጹን ከፍ አድርጎ እንደዚህ ብሎ ተናገረ፣ እናንተ በኢየሩሳሌም የምትኖሩ ሁሉ ቃሌን ስሙ። የናዝሪቱ ኢየሱስ እናንተን አሳልፋችሁ በኃጢአት እጅ ሰጣችሁታል፣ ሰቅላችሁት ገላችሁታል። እርሱ ኢየሱስ እግዚአብሔር አስነሳው፣ ለዚህም እኛ ሁላችንም ምስክሮች ነን። በዛ ቀን የማይካድ መንፈሳዊ መነሳሳት ነበረ። እናም 3000 ነፍሶች ተጠመቁ። ኢየሱስ ቃል እንደገባው መልካምና ታምራቶች የአማኞች እምነት ሲከሰቱ ነበር። ከ183 ዓመት በፊት የኢየሱስ ክርስቶስ ቤተክርስቲያን በመሬት ላይ ተመልሶ ሲቋቋም ጌታ ከዘመናት በፊት ለትንሽ የደቀ መዛሙርቶች ጓድ ያስተላለፈው የትእዛዝ ቃላቶች አስተጋባ። የማስጠንቀቂያው ድምጽ ለሁሉም ህዝብ የተላለፈ ነበር። ሁሉም ህዝብ ሁሉም ዓለም እስከ መሬት ዳርቻ ድረስ ያሉ ሁሉ ይቻል ነበርነ። አዳኝን የርሱ የዋለኛው ቀን ቅዱሳን አረጋግጠላቸው። ነገር ግን እነዙ የዚህን አስደናቂ ሥራ ቦታን እጣን አስቀድሞ ማየት ይችሉ ነበርነ። ወንጌልን በማዳረስ ታምራቶች ያጉዙናል ብለው ገምተው ይሆናል። እንደገና እምነት ጥርጣሬን አሸነፈ እና ሺዎች ተጠምቀው ነበር። በእንግሊዝ ኤልደር ዊልድሮፍ ውድሮፍ በእንግሊዝ ውስጥ መላው ማህበረሰብ የሱን መምጣት ሲጠብቅ አገኘ። የጌታ መንፈስ በሱ ላይ አደረ። እናም ቤንቦ በመትባል ገጠር በመጀመሪያ ወሩ 45 ሰባኪዎችን እንዲሁም ብዙ መቶ አባላቶችን አጠመቀ። የኛ ቀን የተለየ አይደለም። ኤልደር ዴቪድ ኤ በርናር እና እኔ በግምት ከ40 ዓመታት በፊት ሚሶናዊ በሆንበት ሰዓት በቀዩ ወንበር ላይ ከተቀመጥበት የተመለሱ ሚሶናዊያን ተላላቅ እንዳልሆኑ አረጋግጠላችኋለሁ። ትላንትና ፕሬዚዳንት ሞንሰን እንደገለጸው አሁን 65,000 አለን፣ ከዚህ ቀደም ከነበረው የበለጠ። በዛ ሰዓት 562 ካሳማዎች ነበሩ፣ ዛሬ ከ3000 በላይ ናቸው። በዛ ሰዓት የኛ ዋርዶች ቅርንጫፎች በ59 ሀገሮች ውስጥ ብቻ ነበር። ዛሬ 224 ከሚጠጉት የዓለማችን ሀገሮች መካከል በ189 ሀገራቶች ውስጥ የቤተክርስቲያን መስበኪያዎች አዋቅረዋል። ኔፋ እንደተናገረው በቁጥር ትንሽ ነን። ነገር ግን በተመሳሳይ ሰዓት የዳንኤል ትንቢትን በእውነት እየኖርን ነው ያለነው። እጅ ሳይነካው ታላቅ ድንጋይ ከተራራው ተፈነቀለ፣ ምድርንም ሁሉ ሞላ። የኛ ቀን የታምራቶች አስደናቂ ጊዜያቶች ናቸው። ከስድስት ወሮች በፊት ፕሬዚዳንት ሞንሰን ተልእኮ ማገልገል የሚፈልጉ የወጣት ወንዶችንና የወጣት ሴቶችን የእድሜ ለውጥ ሲያበስር የማይካድ መንፈሳዊ መነሳሳት ነበረ። እምነት ጥርጣሬን አሸነፈ እና ወጣት ወንዶችና ሴቶች በእምነት ወደፊት ተጓዙ። ሐሙስ ከስብሰባው በኋላ የሚስዮን ጥሪን ለአንደኛ ፕሬዚዳንት ለማስተላለፍ በተመደብኩበት ሰዓት በአምስት ቀን ውስጥ ሁሉንም እቅዳቸውን አስተካክሎ ዶክተራቸውን የጎበኙ በቢሾፖና በካሳማ ፕሬዚዳንቶች ቃል መጠየቅ የተደረገላቸው እና የሚስዮን አገልግሎት ማመልከታቸው ያስገቡ የ18 ዓመት ወንድ ወጣቶች እና የ19 አመት ሴት ወጣቶች ማመልከቻ ሳይ በጣም ነበር የገረመኝ። ብዙ ሺዎች ተቀላቅሏቸዋል። ይህ ተአምር ነው። ስለ እህቶቻችን አጠናካሪ እምነት ምስጋና አለን። ስለ ከመላው ያለማችን ሀገር ያደገው ያለው ሚስዮናዊ ቁጥር እና እየጨመረ ስላለው የጥንድ ለማገልገል ዝግጁነት የመሆን ቁጥር ምስጋና አለን። 58 አዳዲስ ተልእኮ ቦታዎች ተገልጸዋል። በሜክሲኮ ሲቲ በፕሮቮ ያለው የሚስዮን ማሰልጠኛ ሌላ ጓደኛ አግኝቷል። ፕሬዚዳንት ቶማስ ኤን ስሞንሰን እንዳሉት ባዳኛችን የተጣለብንን አደራ በትልቅ አትኩሮት ነው የምንመለከተው። እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ሁሉ አስተማሩ ብለው ተናግረዋል። ይህ ዓላማ ወደፊት መሄድ ይቀጥላል። ሕይወትን እየቀየረ እና እየባረከ የእግዚአብሔር ሥራ የማያስቆም ኃይል በመላው ዓለም ውስጥ የለም። የጌታ ወንጌል በዓለም ዙሪያ በሚደረስበት ሰዓት ላይ የእርሱ ተአምራቶችን እያየን ያለ ነው። ወንድሞችና እህቶች፣ በእርግጠኝነት ጌታ ብዙ ሚስዮናውያንን ለአገልግሎት በሚያነሳሳ ሰዓት በተመሳሳይ መልኩ የእርሱን ሚስዮናውያኖች የሚቀበሉ ብዙ መልካም እና ሐቀኛ ሰዎችን አእምሯቸውን እያነሳሳ እንዲሁም ልባቸውን እየከፈተ ነው። እናንተ የምታውቋቸው እና ወደፊትም የምታውቋቸው ሰዎች ናቸው። በቤተሰቦቻችሁ ውስጥ እና በእናንተ ሰፈር ውስጥ የሚኖሩ ናቸው። በመንገድ ላይ አልፏችሁ የሄዳችኋቸው፣ በትምህርት ቤት አጠገባችሁ የሚቀመጡት እና በአየር ላይ ከእናንተ ጋር ይገኛሉ። እናንተ ራሳችሁ ይህ ታምር በመዘርጋት ጠቃሚ ድርሻ አላችሁ። እናንተ የሚስዮናውያን አርማ ኮታችሁ ላይ አንጠልጥላችሁ የሙሉ ጊዜ አገልግሎት ሚስዮናውያን ካልሆናችሁ ይህንን አርማ በልባችሁ ላይ የመቀባቱ ሰዓት ነው ያለው።
And return missionaries. Find your old missionary tag. Don't wear it, but put it where you can see it.
ተመለሳችሁ ሚስዮናውያን የድሮ የሚስዮን አርማችሁን ፈልጉ። አታድርጉት፣ ነገር ግን ማየት የምትችሉበት ቦታ ላይ አስቀምጡት። ጌታ ከመቼውም ጊዜ በላይ ደረጃ በእጁ ውስጥ አገልጋይ መሳሪያ እንድትሆኑ ይፈልጋል። ሁሉም ጻድቅ የቤተክርስቲያን አባል ወንጌልን እንዴት ማካፈል እንዳለበት ያስባል። አንዳንዶች ወንጌልን ተፈጥሯዊ በሆነ ሁኔታ ያካፍላሉ፣ እናም ከነሱ ብዙ እንማራለን። አንዳንዶች እንዴት አሻሽለን እንሰራለን በማለት እንሰቃያለን እና እንጨነቃለን። ያንን የጥፋተኝነት ስሜት እየተመኘን አንዳንድ ጊዜ ወደ ሌላ ቦታ እንሄዳለን። ወንጌልን የማካፈል ምኞታችን እንድንበረከክ ይመራናል እና መሆን አለበት፣ ምክንያቱም የጌታን እርዳታ ስለምንፈልግ። ፕሬዚዳንት ሞንሰን እንድንጸልይ ጠይቆናል። የእኛ ተጽዕኖ ወሰን የሚሆነው አካባቢ ላይ እንዲሆን ወንጌል በነጻነት የማካፈል በማንችልበት ቦታዎች ላይ በቅንነት ለሰማይ አባት ጸሎት ስናቀርብ ጌታ ጠቃሚ መዝጊያዎችን መክፈቱን ይቀጥላል። እኛ እንደገና ወንጌልን ለማካፈል ለራሳችን አጋጣሚ እንጸልያለን። ሐዋርያው ጴጥሮስ እንደዚህ ብሎ ተናገረ፣ በእናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሩ። ያለምንም ግራ መጋባት በእኛ ዓለም ዛሬ ትንሽ ሰዎች ናቸው የአምልኮ ሥራ የሚካፈሉት። ወደ እግዚአብሔር የመቅረብ ፍላጎት እያላቸው እና የሕይወታቸውን ዓላማ ማወቅ ቢሹ እንኳን ያለመመለስ ጥያቄዎች ግን በውስጣቸው አላቸው። ለረጅም ጊዜ የተያዙ እውነቶችን እንደገና ፍቺ ሲሰጣቸው ወይንም ሲረሱ ይመለከታሉ። ብዙ እውነትን የሚሹ ልብ አሏቸው። ነገር ግን ነቢዩ አሞጽ እንደገለጸው የእግዚአብሔር ቃል ለመሻት ይጣላሉ፣ ያገኙታልም። የእነሱ ጥያቄዎች መመለስ ትችላላችሁ። አዳኝ እንዲህ ብሏል፣ ስለዚህ ለዓለም ያበራ ዘንድ ብርሃናችሁን አንሱ፣ እነሆ እኔ የእናንተ የምትይዙት ብርሃን ነኝ ብሎ ተናግሯል። ቃል እገባላችኋለሁ፣ ስትጸልዩ ስሞችን እና መልኮች ወደ አእምሯችሁ ይመጣል። የምትናገሩት ቃላቶች በፈለጋችሁት ሰዓት ይሰጧችኋል፣ እድሎች ይከፈትላችኋል። እምነት ጥርጣሬን ያሸንፋል፣ እናም ጌታ በራሳችሁ ተአምር ይባርኳችኋል። አዳኝ ወንጌልን እንዴት አንድ በአንድ እንደምናካፍል አስተምሯል። የአንድሪያን ታሪክ እወደዋለሁ። ረቢ ወዴት ትኖራለህን? ብሎ የጠየቀውን ኢየሱስ የሚኖርበትን የቦታ ስፍራ በመናገር መልስ መስጠት ይችል ነበር። ነገር ግን ለአንድሬስ እንዲህ አለው፣ መተእይ። አዳኝ እንዲህ እያለ የተናገረ ማሰብ እወዳለሁ። የምኖርበትን ቦታ ብቻ ሳይሆን እንዴት እንደምኖር መታችሁ እዩ። ማን እንደሆንኩኝ መታችሁ እዩ። መታችሁ መንፈሱን እዩ። ስለዛ ቀን ሁሉንም ነገር እኛ አናውቅም። ነገር ግን እንድሪያስ ወንድሙን ስምዖንን ባገኘ ጊዜ ያለውን እናውቃለን። ክርስቶስን አግኝተነዋል። በእኛ ንግግር ፍላጎት ለሚያሳዩ ሁሉ እነሱን በመጋበዝ የአዳኞቻችንን ምሳሌ መከተል እንችላለን። መጣችሁ እዩ በማለት አንዳንዶቹ ግብዣዎቻችንን ይቀበላሉ፣ ሌሎቹ አይቀበሉም። ሁላችንም መጣችሁ እዩ የሚለውን የግብዣ ጥሪ ለብዙ ጊዜያት ከሰሙ በኋላ የተቀበሉ ሰዎች እንዳሉ እናውቃለን። እንዲሁም ደግሞ ከኛ ጋር የነበሩ አሁን ግን አልፎ አልፎ የምናያቸው ተመልሰው እንዲመጡ እንዲያዩ እስቲ እንጋብዛቸው። የሁሉንም ሰው ምርጫ እና ሰዓት እናከብራለን። ጌታ እንዲህ አለ፣ ሁሉም ሰው ለራሱ ይምረጥ። የአንድ ሰው ፍላጎት ማጣት ያለንን ጓደኝነት እና ፍቅር ማጥፋት የለበትም። መጣችሁ እዩ የሚለው ግብዣ ተቀባይነት አገኘም አላገኘም የጌታ አድናቆት ታገኛላችሁ።
An added measure of faith to share your beliefs again and again. For those using the internet and mobile phones,
internet na ye mobile silk lemittekemu lemagabez yemiyunu aradis mengeroch allu.
Let's make sharing our faith online.
Matto lemayet emnetachinen be internet lay makafel yeletelet tagbarachin enadrk. Mormon.org, Facebook, Twitter, hullum edilen yakerballu. ወንጌልን ለማካፈል በቦስተን ያሉ ወጣት አባላት ብዙ ብሎግ ማድረግ ጀመሩ። አዲስ ቤተክርስቲያኑን የተቀላቀሉት በኢንተርኔት ላይ መማር እና ከሚሽነሪዎች ጋር ያላቸውን ውይይት ቀጠሉ። ይህ ልምድ ወጣቶቹን ታላቅ በወንጌል ላይ እምነት እንዲኖራቸው ረዳቸው። አንዱ እንዲህ ብሎ ተናገረ፣ ይህ የሚሽነሪያን አገልግሎት ነው። ይህ የሚሽነሪያን መዝናኛም ጭምር ነው። በዚህ ውስጥ ሁላችንም አብረን ነን። ከውድ የዋርድ አባላቶች ሚሽነሪያን እቅድ እናወጣለን። የሙሉ ጊዜ ሚሽነሪያንን በሐሳቦቻችሁና በጸሎታችሁ ጠብቋቸው። በቤተሰቦቻችሁ፣ በጓደኞቻችሁ እመኗቸው። ጌታ እሱ አምኗቸዋል። እሱን የሚሹትን በሙሉ እንዲያስተምሩ እና እንዲባርኩ ጠርቷቸዋል። ፕሬዚዳንት ፓውሎ ክራትሊ የሞዛምቢክ ማፑቶ የተልእኮ ቦታ ኃላፊ ይህንን ተሞክሮን አካፈለ። በሞዛምቢክ ውስጥ ጥንዶች ሳይጋቡ አብረው የመኖራቸው ነገር የተለመደ ነው። ምክንያቱም የአፍሪካ ባህል ለማግባት ውድ የሆነ ጥሎሽ ይጠይቃል። ይህ ጥሎሽ ደግሞ አብዛኞቹ ጥንዶች አቅማቸው አይፈቅድም። አባላቶች ሚሽነሪያኖች እንዴት መርዳት እንደሚችሉ አሰቡ፣ ጸለዩ። የጸሎታቸው መልስ የነበረው የንጽህና ሕግን ላይ፣ የጋብቻን ጥቅም እና ዘላለማዊ ቤተሰብ ላይ ትኩረት እያደረጉ ነበረ። ጥንዶችን ንሳ እንዲገቡ እና ሕጋዊ ጋብቻ እንዲያደርጉ በሚያደርጓቸው ጊዜ ኢየሱስ ክርስቶስ በመከተል ብቻ የሚመጣውንም ደስታ እያስተማራቸውም ጭምር ነበር። ይህ ከሁለት የተለያዩ የሞዛምቢክ ሀገሮች የመጡ የጥንዶች ፎቶ ነው። አርብ ተካቡ፣ ከዛ ቅዳሜ ከተላላቅ ልጆቻቸው ጋር ተጠመቁ። ጓደኞቻቸውና ቤተሰቦቻቸው መጥተው እንዲያዩ ተጋብዘው ነበረ። እናም መቶዎች በርግጥ መጥተው አይተዋል። ከጥምቀቱ በኋላ አንድ እህት እንደዚህ አለች፣ የአባቶቻችንን ባህል መምረጥ ወይንም ደግሞ ኢየሱስ ክርስቶስን ለመከተል መምረጥ ነበረብን። ክርስቶስን ለመከተል መርጠናል። ሞዛምቢክ ውስጥ ላትኖሩ ትችላላችሁ፣ ነገር ግን በራሳችሁ መንገድ፣ በራሳችሁ ባህል መልሶ የተቋቋመውን የኢየሱስ ክርስቶስ ወንጌል ማካፈል ትችላላችሁ። ለሰማይ አባታችሁ ጸልዩ። የኢየሱስ ቅዱስ ሥራ ነው። ምን ማድረግ እንዳለባችሁ ትመራላችሁ። መስጊያውን ይከፍትላችኋል፣ የመንገድ እንቅፋቶችን ያስወግድላችኋል፣ እንዲሁም ችግሮችን እንድታሸንፉ ይረዳችኋል። ጌታ ይህንን ብሏል። የጌታ የማስጠንቀቂያ ድምጽ ለሁሉም ሰው ይሆናል በደቀ መዛሙርቶቹ አንደበት፣ እናም ማንም ሳያከብር አይቀርም። መሰከራለሁኝ የጌታ ድምጽ እስከ ምድር መጨረሻ ድረስ ነው። የማያዳምጥ የሚያዳምጥ ያዳምጣል። ይህ ተአምር ነው። ይህ ተአምር ነው። በኢየሱስ ክርስቶስ ስም አሜን።
A young father.
ግርቡ አንድ ወጣት አባት የሁለተኛ ክፍል ግሩም መምህሩ መሞቷን ይሰማል። ለሷ ማስተዋሻ ይህንን ጻፈ። ከሁሉም ከመስተዋሻቸው ስሜቶችና ልምዶች በጭንቅላቴ ውስጥ የሞላው መጽናናት ነው። መጽናናት መጻፍን ሰዋሰውን ሂሳብን አስተምራኝ ይሆናል። ከዚህ ሁሉ ግን ልጅ መሆንን እንድወድ አስተምራኛለች። በሷ ክፍለ ጊዜ አስተካክለን ባንጽፍ እንኳን ችግር አልነበረው። እናስተካክለዋለን ትል ነበር። ማፍሰስ መቅደድ ማቆሸሽ ችግር አልነበረው። እናስተካክለዋለን እናጸደዋለን ትል ነበር። መሞከር መንጠራራት ማለም ህፃናት አስደሳች ናቸው ብለው በማይረቡ ነገሮች መደሰት በሷ ጊዜ ችግር አልነበረው። በዚህ ዓለም ላይ አንድ ሰው የሚኖረው ታላቁ ተጽዕኖ ህፃናት ላይ ተጽዕኖ ማሳደር መቻል ነው። የህፃናቶች እምነት እና ለራሳቸው ያላቸው ክብር የሚጀምረው ገና በለጋነታቸው ነው። ማንም ሰው በሚገርብ ቃላቶቹ ህፃናቶችን ያላቸውን የመተማመን ስሜት እና በሰማይ አባት በኢየሱስ ክርስቶስ ላይ ያላቸውን እምነት እንዲጨምሩ የማድረግ ኃይል ይኖራቸዋል። በሄለማን ምዕራፍ 5 ይህንን እናነባለን። እናም አሁን ልጆች ያስታውሱ አስታውሱ የእግዚአብሔር ልጅ በሆነው በክርስቶስ አዳኝ በሆነው በአለቱ መሰረታችንን መገንባት እንዳለብን። ይህንን ቃላት ነበር ሄለማን ለወንድ ልጆቹ ያስተማረው። እናም ቃላቱን ያስታውሳል። በነፊ ህዝብ ሁሉ መካከል የእግዚአብሔርን ቃል ለማስተማር ተጉዟል። ምንም እንኳን የሄለማን ልጆች ተከሰው እስር ቤት ቢላኩም እነዚያ የሰሟቸው ቃላቶች እንዳይወድቁ አድርጓቸዋል። እነሱ በእሳት ዘንግ ተገበው እና ተጠብቀው ነበር። ከዛም ለያዟቸው ሰዎች ይህ ድምጽ መጣ። ንስሐ ግቡ፣ የላኳቸውን አገልጋዮች ለማጥፋት ከእንግዲህ አትሹ። እናም የመብረቅ ድምጽ አልሆነም፣ ታላቅ የውካታ ጫጫታ ድምጽ አልሆነም። ነገር ግን ለስላሳ ፍጹም የሆነ ድምጽ ነበር። ልክ እንደ ሹክሹክታ እና ንፋስም እንኳን የሚወጋ ነበር። ከሰማይ ከመጣው ድምጽ መማር እንችላለን። የሚጮህ አልነበረም፣ ረባሽ እና የሚያናንቅ አልነበረም። ፍጹም የሆነ ድምጽ ነበር። ተስፋ በመስጠት ጠንካራ አቅጣጫ የሚሰጥ ድምጽ። የምንናገርበት መንገድ እና የምንጠቀመው ቃላቶች ልጆቻችንን ሊያበረታቱ ወደ ሰማይ አባታቸው የሚወስደውን መንገድ ላይ እንዲቆዩ የሚያደርጋቸው እምነት ይመጠነክሩበት የሚያደርግ ነው። ወደዚህ ምድር ለማዳመጥ ተዘጋጅተው መጥተዋል። ስለሚያዳምጥ ልጅ ታሪክ ምሳሌ በአንድ የጨርቅ ሱቅ ውስጥ ተከስቶ ነበር። በሸማቾች ሱቁ ተጣቦ ነበር። ለሁሉም ግልጽ በሆነ መልኩ ልጇ ጠፍቶባት ምክንያት የተረበሸች እናት መኖሯ ሲታወቅ፣ በመጀመሪያ በሱቁ ውስጥ እየተዘዋወረች በስሙ ኮነር እያለች ተጠራች። ሰዓታቶች በሄዱ ቁጥር ድምጿ እየጨመረ እና ከቁጥር ውጪ የሆነ መጣ። በአጭር ጊዜ ውስጥ የጥበቃ ሰራተኞች ተነገራቸው። ሁሉም በሱቁ ውስጥ የነበሩት ሰዎች በፍለጋ ጀመሩ። ልጁ ሳይገኝ ብዙ ሰዓታቶች አለፉ። የኮነር እናት ደጋግማ በጩኸት ስሙን እየጠራች ይበልጥ ከቁጥጥር ውጪ ጀመረች። አንድ የሱቁ ደንበኛ በጸጥታ ጸሎት ካደረገች በኋላ ምን አልባት ኮነር የእናቱ ጩኸት ሰምቶ በፍራቻ ሱቁ ውስጥ ይሆናል ብላ አሰበች። ይህንን ሐሳቧን በፍለጋው ከተሰማሩት ውስጥ ላንዷ ገልጻ በፍጥነት አንድ ዕቅድ አቀዱ። አብራውም ጨርቅ በተደረደረባቸው ጠረጴዛዎች መካከል በቀስታ ኮነር ድምጼን የምትሰማ ከሆነ እዚህ ነኝ በል እያሉ መራመድ ጀመሩ። በቀስታ ወደ ሱቁ ጀርባ ያንን ሐረግ እየደጋገሙ በሚራመዱበት ሰዓት በሚገርም ሁኔታ አንድ የለሰለሰ ድምጽ እዚህ ነኝ ሲል ሰሙ። ኮነር ከጨርቁ ጠረጴዛ ስር ተደብቆ ነበር። ፍጹም የሆነ ኮነር እንዲመለስ ያበረታታው ለስላሳ ድምጽ ነበር። ለልጆች ልብ ለመናገር የልጆቻችንን ፍላጎት ማወቅ አለብን። እነዚያን ነገሮች ለማወቅ የምንጸልይ ከሆነ መጀመሪያ የምንናገረው ቃል ልጆች ልብ ውስጥ ለመድረስ ኃይል ይኖረዋል። የመንፈስ ቅዱስን እርዳታ ስንሻ የእኛ ጥረት ይጎላል። ጌታ ይህንን ብሏል፣ በልባችሁ የማስቀምጠውን ሐሳብ ተናገሩ፣ በመጨረሻ ሰዓት በመጨረሻው ጊዜ የምትናገሩትን እሰጣችኋለሁ ብሏል። እንደ አጋጣሚ ሆኖ የዚህ ዓለም ጥፋት ብዙ ልጆችን የራሳቸውን እይታ የሚያስተካክሉበትን አበረታች ቃላቶች እንዳይሰሙ ይከላከላቸዋል። ዶክተር ኔል ሄልፎን የዩሲኤልኤ ጤናማ ሕፃናት ቤተሰቦችና ማኅበረሰብ ማዕከል የሚመሩ ሐኪም ጎጂ ያልሆኑ የወላጆች ቸልተኝነት ያሉት አለ። በአንድ የ18 ወር ሕፃን ላይ በወላጆቹ ላይ የተደረገ ጥናት ነበር። ልጃቸው ደስተኛ ይመስላል፣ ቀልጣፋ እና ተስፋ በግልጽነት ከወላጆቹ ጋር ጊዜ ማሳለፍ ይወዳል። እራት ካበቃ በኋላ እናትየው ተነስታ ልጁን ለአባትየው ሰጠ። አባትየው የስልኩን መልእክት መመልከት ጀመረ። ሕፃኑ ትኩረት ለማግኘት ፒዛ ይወረውር ነበር የእሱን ትኩረት ለመሳብ። ከዛ አባትየው ወደ ልጁ ዞሮ መጫወት ጀመረ። ከዛም በስልኩ ላይ ሚስቱ እስክትመለስ ከልጁ ጋር ቪዲዮ ማየት ጀመሩ። በሁለቱም ጊዜ ዶክተር ሃልፎን የሕፃኑ ልጅ ውስጣዊ ብርሃን ሲደበዝዝ አይተዋል። በወላጆች እና ልጆች መካከል ያለው ግንኙነት ሲቀንስ የልጆቻችን ፍላጎት የማሟላት ጸሎት በቴክኖሎጂ ምክንያት ላይገኝ ይችላል። ብርቁ ከልጆቻችን ጋር የምናሳልፋቸው ዕድሎች በአጥፊ ነገሮች ስንጠመድ ይጠፋሉ። ለምንድን ነው በእያንዳንዱ ጊዜ ከቴክኖሎጂ ራሳችንን አርቀን እርስ በርስ የማንቀራረበው? በቀላሉ ሁሉም ነገር ማጥፋት ይቻላል። ይህንን ስታደርጉ በመጀመሪያ ቤታችሁ የቀዘቀዘ ይመስላል። ምን ማድረግ እና ማለት እንዳለባችሁ እንኳን የጠፋችሁ መስሎ ሊሰማችሁ ይችላል። ከዛ ሙሉ ትኩረት ለልጆቻችሁ ስትሰጡ ጨዋታ ይጀምራል፣ እናም እርስ በርሳችሁ መደማመጥ ትጀምራላችሁ። በምንጽፋላቸው ቃላቶች ልጆቻችን ላይ ተጽዕኖ መፍጠር እንችላለን። ኔፊ ይህንን ጽፏል፣ ልጆቻችንን ለማሳመን በትጋት እንጽፋለን፣ በክርስቶስ እንዲያምኑም ከእግዚአብሔር ጋር እንዲታረቁ። ፕሬዚዳንት ቶማስ ሴን ሲሞንሰን በ1960ዎቹ በቪየትናም ጦርነት ወቅት በተተኮሰ ጥይት ተመትቶ ስለወደቀ አብራሪ ጄ ሄንስ ይህንን ተናግረዋል። ለሁለት ዓመታት ቤተሰቦቹ ይሙት ይኑር አያውቁም ነበር። በእርሱ በሃኖይ መያዙ ምክንያት ወደ ቤት መጻፍ አስችሎት ነበረ። ሆኖም ግን መልእክቱ ከ25 ቃላት በታች ተገደው ነበር። ፕሬዚዳንት ሞሰን ይህንን ጠየቁ፣ ምንድን ነው እኔና እናንተ በአንድ አይነት ሁኔታ ውስጥ ብንሆን ለቤተሰቦቻቸው ምንድን ነው ምንለው? ለሁለት ዓመት ሳናያቸው ቆይተን ዳግመኛ እንደማናያቸው በምናውቁበት ሁኔታ እንደመጣ እንዲያውቁ እና ጠቃሚ ምክር ለመስጠት ፈልጎ ወደ ሄይ ይህንን ጻፈ። እነዚህ ነገሮች ጠቃሚ ናቸው። የቤተ መቅደስ ጋብቻ፣ የሚስዮን አገልግሎት፣ ኮሌጅ፣ ግባችሁን አስቀምጡ፣ ታሪክ ጻፉ፣ በዓመት ሁለት ጊዜ ፎቶግራፍ ተነሱ። ምን አይነት ቃላቶችን ነው የምጽፉት? 25 ቃላቶች ብቻ ቢኖሯችሁ። አስቀድሜ ሳውራ የነበረው ወጣት አባት ስለ ሁለተኛ ክፍል መምህሩ ትውስታ የጻፈ አሁን የምታምር ሴት ልጅ እያሳደገ ነው። ያደገች ስትሄድ ምንድነው የወደፊት እድሏም ይሆነው? ምንድነው ልቧ ውስጥ ተርጾ የሚገባ ነገር የሚላት? ምን አይነት ቃላቶች ናቸው የሚያበረታቷት? አንቺ የእግዚአብሔር ልጅ ነሽ ብሎ ቢያሸኳሽኩላት ለውጥ ያመጣ ይሆን? ስለ አንቺ ሁሉንም እወዳለሁኝ ብሎ የነገራት ታስታውስ ይሆን? ያንን አልነበረ የሰማይ አባት ለሁላችንም የተናገረው? ይህ የእኔ ተወዳጁ ልጄ ነው ከዛም ጨምሮ የሚያስደስተኝ ብሎ የተናገረውን? ለልጆቻችሁ የምትጽፏቸው እና የምትናገሯቸው የሰማይ አባታችሁ ለወንድ ልጁ ለኢየሱስ ክርስቶስ ያለውን ፍቅር ያንጸባርቃል። እናም ለእኛም ጭምር ሕፃናቶች ድንቅ ነገሮች ይናገራሉ። እናም ቆም ብለን እናዳምጣቸው። ይህንን የምለው በኢየሱስ ክርስቶስ ስም ነው። አሜን።
The choir and congregation will now stand.
ማሪዎችና ተሰብሳቢዎች አንድ ላይ Guide us, O thou great Jehovah የሚለውን ይዘምራሉ። ከመዝሙሩ ቀጥሎ የሰባኛው ሽማግሌ ዊትኒ ክሌተን ንግግር ያሰሙናል። ከሳቸውም ቀጥሎ የ12ኛ ሐዋርያ አባል ሽማግሌ ኤልቶን ፔሪ ንግግር ያደርጉልናል። ከዚያም ዘማሪዎቹ Where Love Is የሚለውን ይዘምራሉ።
This is the 183rd annual General Conference.
የ182ኛ አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው።
One evening several years ago my wife
ከብዙ አመታት በፊት አንድ ቀን ባለቤቴና እኔ የልጄን ቤተሰብ ለራት ጉብኝት አድርገን ነበር። ለአነስተኛ ቤተሰብ ጩኸትና የተለመደ ሁኔታ ነበር። ባጭሩ ከራት በኋላ የልጅ ልጃችን ሴት አና እና እኔ በጠረጴዛ ላይ ተቀምጠን ነበር። በቀጥታም ቆመችና አይኗን በኔ ላይ አተኮረች። ወደ እሷ መመልከቴን እርግጠኛ ስትሆን በመመልከት እንድማር አዘዘችኝ። በመደነስ ዘመረችልኝ። የአና በመመልከት መማር መመሪያ ከሕፃናት ልጅ አፍ ጥበባዊ ነበር። በመመልከትና በማስተዋል ብዙ ነገሮችን መማር እንችላለን። በዚሁ መንፈስ ከቆንጆ ጋብቻ በመመልከት የማርኩትን መርህ ላካፍላችሁ እፈልጋለሁ። ይህም መርህ ጋብቻን የሚያረካ ነው። ከኔ ጋር በመመልከት እንድማሩ ጋብዛችኋለሁ። መጀመሪያ ባልና ሚስት ግንኙነታቸው ከሉል ዋጋና ወሰን የሌለው ሀብት መሆኑን ሲያስታውሉ ደስታ ያለው ጋብቻ እንዳላቸው አስታውያለሁ። ሁለቱም አባትና እናታቸውን በመተው ለዘላለማዊ የሆነ ጋብቻ ብልጽግና ያዳብራሉ። በመለኮታዊ የታዘዘ ጉዞን መጓዛቸውን ይረዳሉ። ማንኛውም አይነት ግንኙነት ደስታንና ግላዊ መሻሻልን እንደማያመጣ ያውቃሉ። እና በማዳመጥም ተማሩ። ጥሩ ሆኔ ጋብቻ አጋሮች ጋብቻቸውን በዋጋ ሊገመት የማይችል እንደሆነ ያስባሉ። ሌላው እምነት ነው። የተሳካ ጋብቻ መሠረት ሊኖር የሚችለው በኢየሱስ ክርስቶስ እምነትና ትምህርት ላይ ሲገነባ ነው። ጋብቻቸውን ዋጋ ሊገመት የማይችል በላይ አድርጎ በቅዱስ እምነታቸውን የተለማመዱትን ባልና ሚስት አስታውያለሁ። የቁርባን ስብሰባና ሌሎች ስብሰባቸውን በየሳምንቱ ይካፈላሉ። የቤተሰብ ምሽትን ያደርጋሉ። በጸሎት አንድ ላይ ቅዱስ መጻሕፍትን ያጠናሉ። በታማኝነት አስራትን ይከፍላሉ። የጋራ ጥያቄያቸው ታዛዥና ደግ መሆን ነው። ትእዛዝ የሚፈልጉትን ነገር መርጠው የሚያነሳሱት እንደሆነም አይገምቱም። እምነት የማንኛውም ነገር ልግስና መሠረት የሆነና ጋብቻን የሚያጠናክር ነው። እምነት ማጠናከር ጋብቻን ያጠናክራል። ትእዛዝን ስንጠብቅ እምነት ያድጋል እና በጋብቻ ስምምነት ደስታም ያድጋል። በመመልከትም ተማሩ። ጠንካራ የሆነ ጋብቻ ለመመስረት ትእዛዝን መጠበቅ አስፈላጊ ነው። በኢየሱስ ክርስቶስ እምነትም ለዘላለም ጋብቻ ደስታ መሠረታዊነት አለው። ሦስተኛው ንስሐ መግባት ነው። ደስተኛ ጋብቻ በንስሐ በመግባት ስጦታ ላይ የተመካ መሆኑን ተማርኩን። በማንኛውም ጥሩ ጋብቻ አስፈላጊ ነገር ነው። በየጊዜውም ራሳቸውን በእምነት ምርምር ንስሐ የሚገቡ ባልና ሚስት በመንፈሳዊ ምኞት ጋብቻቸውን የማሻሻል ልምድ ያገኛሉ። ንስሐ መግባት ስምምነትና ሰላምን ያመጣል። ትሕትና ንስሐ የመግባት መሠረት ነው። ትሕትና ራስ ወዳድ አይደለም፣ ወይም በራሱ መንገድ ላይ የሚያዝ ወይም በሥጋዊ የበላይነት የምናገር አይደለም። ትሕትና በለስላሳ ድምፅ መልስ መስጠትን ሳይሆን ለመረዳትም ያዳምጣል። ትሕትና እምነት እና እግዚአብሔር እርዳታ ካልሆነ በስተቀር ማንም ሰው ሌላውን ሰው መለወጥ እንደማይችል ያስታውላል። የልባችን መለወጥ ማድረግን እንችላለን። የልብ መለወጥ ልምድ ማግኘት ሌሎችን በተለይም ምስታችን በርኅራሄ እንድንከባከብ ያደርገናል። ትሕትና ማለት ሁለቱም ባልና ሚስት እርስ በርስ ለመረዳዳት ቅድሚያ መስጠት እንዳለባቸው ነው። ንስሐ መግባትና ትሕትና ደስተኝነት ጋብቻን እንደሚያዳምር በመመልከት ተማሩ። አራተኛው ክብር ነው። ቆንጆ የሆነ ጋብቻ ባልና ሚስት እርስ በርስ እንደ እኩል ባልደረባ ስንከባከቡ አስታውያለሁ። ባለቤትን እንደ በላይነት አድርጎ መግዛት ከመለኮታዊ ሕግ ጋር አብሮ ስለማይሄድ በትክክለኛ መርህና ባህሪ መተካት እንዳለበት መግለጽ ፈልጋል። ይህንም በመለኮታዊ ሥራ መከተል ስለማይችል በመለኮታዊ መተካት አለበት። ቆንጆ በሆነ ጋብቻ ባልና ሚስት የሚያደርጉ ውሳኔ በእኩልነት ድምፅ ላይ የተመሠረተ መሆኑን አይቻለሁ። እነሱ መጀመሪያ በቤታቸው ላይ ትኩረት በማድረግ እርስ በርስ በጋራ የኑሮ ኃላፊነታቸውን ይረዳዳሉ። ጋብቻቸው በድርድር ላይ ሳይሆን የጋራ ሥራ ላይ የተመሠረተ ነው። የእራትና የቤተሰብ ጊዜ የዕለት ዋና ነገር ይሆናል። ኤሌክትሮኒክስን በመዝጋት የቤት ቁሳቁስን ሥራን ይረዳዳሉ። በየምሽቱ ከልጆቻቸው ጋርም በማንበብ ትናንሾችን ወደ መኝታ በመውሰድ ይረዳዳሉ። አብረውም ወደ መኝታ ይሄዳሉ። የሥራቸው ሁኔታ መቺ እንደሆነ ባልና ሚስት አብሮ ጎን ለጎን ይሠራሉ። በቤታችን የምንሠራውን ሥራ አብሮ ነው የምሠሩት። ክብር ያለበት ቦታ ግልጽነትም ይኖራል፣ ወይም ደስታ ባላለው ጋብቻ ይህም ቁልፍ ነው። በጋብቻቸው ክብር እና ግልጽነት እንጂ ምስጢራዊ የሆነ ነገር እንደሌለ አስታውያለሁ። ባልና ሚስት ስለ ገንዘብ ጉዳይ በጋራ ነው ውሳኔ ላይ የሚያደርጉት። ታማኝነት የክብር መልክ ነው። ነቢያቶች እንደሚያስተምሩት ስኬታማ ያለው የጋብቻ አጋሮች እርስ በርስ ታማኝነት አላቸው። የሶሻል ሚዲያ አጠቃቀማቸውም ዋጋ ባለው ይጠቀማሉ። ምስጢራዊ የሆነ የኢንተርኔት ልምድ የላቸውም። የሶሻል ኔትወርክ ምስጢራዊ ቃል በጋራም ይካፈላሉ። የማንኛውም ሰው ግል ታሪክ በመመልከት እምነታቸውን እንዲጎዳ አይፈልጉም። አግባብ ባለው ሌላው የምመራ አባባል በእውነት ያህልም ሆነ በአካል በፍጹም አያደርጉም። በጣም አስደሳች ያለው ጋብቻ ሙሉ በሙሉ ክብርና ታማኝነት አላቸውና በመመልከት ተማሩ። አምስተኛው ፍቅር ነው። ያየሁት ደስተኛ ጋብቻ ከፍተኛ የሆነውን ትእዛዝ በፍቅር አንድ ላይ መኖሩን እንደሚያንጸባርቅ አይቻለሁ። ምስትህን ከልብህ ውደድ፣ እናም ከሌላ ውጪ ከእሷ ጋር በታማኝነት ጽና ብሎ ጌታ ባሎችን አዘዋል። የቤተ ክርስቲያን መመሪያ መጽሐፍ እንደሚያስተምረው ክሊቭ የሚለው ቃል ለአንድ ሰው ሙሉ በሙሉ ታማኝ መሆን ማለት ነው። የተጋቡ ሰዎች ለእግዚአብሔር እርስ በርስ ታማኝነት አላቸው። ይህንንም የሚያደርጉት በአገልግሎትና ቃል ክዳን በመጠቀም ሁለቱ ባልና ሚስት የነጠላ ኑሮአቸውን በመተው ጋብቻቸውን በቅድሚያ ይመሠርታሉ። ይህን በመመልከትም ተማሩ። ተሳካላቸው ባልና ሚስቶች እርስ በርስ ፍጹም በሆነ ታማኝነት ፍቅር እንዳላቸው በመመልከት ተማሩ። ጋብቻቸው እንደተመኙትም ደስታ የሌለው ወይም ያላገቡትም ወይም ትዳር የፈቱት ወይም ብቸኛ ወላጅ የሆኑትን እናም በተለያየ ምክንያት ማግባት ያልቻሉትን እንዳለ ይታወቃል። ይህን ሁኔታ ፈተና የሚሞላበትና ልብ የሚሰብር ቢሆንም ለዘላለም እንዳልሆነ ነው። ይህንን ሁኔታ አጋጥሟችሁ ባላችሁ ኃይል በደስታ ሁሉን ነገር የምታደርጉ ሰማይ በሀብቱ ይባርካችኋል። ዘላለማዊ ጋብቻን ለመፍጠር ፈልጉ። ብቃት ያለው ባል ለመሆን ራሳችሁን አዘጋጁ። ትእዛዝን በመጠበቅ በጌታ ላይ እምነት አድርጉ። እሱም ለእናንተ ፍጹም የሆነ ፍቅር አለው። አንድ ቀን ስለ ጋብቻ የተባለው በክርስቶስ ሁሉ እናንተ ሊሆን ይችላል። በመጽሐፍ ሞርሞን ጣፋጭ የሆነ ሐረግ በቀላሉ ይገልጣል። እናም ተጋቡ ለጋብቻም እናም ጌታ በብዙ ቃል ክዳኖች ተባረኩ ብለዋል። የሕይወትን ደስታ የሚገነባና ቅዱስ የሆነ የጋብቻ ግንኙነት ምሳሌን ለሚከተሉ የጌታ ቃል ክዳን ተሰጥቷቸዋል። ይህን በረከቶች ሊመጡ የሚችሉት በታማኝነት በኢየሱስ ክርስቶስ ወንጌል ሊከተሉ ይችላሉ። ለቆንጆ ባለቤቴ ካቲ የህይወት ፍቅሬ የሆነችውን አመሰግናለሁ። ጋብቻ ከእግዚአብሔር የተሰጠን ስጦታ ነው። ጥረት ያለው ጋብቻ እኛ ለእግዚአብሔር የምንሰጠው ስጦታ ነው። ለአፍቃሪው ሰማይ አባታችን አስደናቂ እቅድ ምስክርነትን እሰጣለሁ። እቅዱም የዘላለማዊ እንደሆነ በኢየሱስ ክርስቶስ ስም እመሰክራለሁ። አሜን።
I received a special gift last Christmas.
The prophet is Tawjallo. ለይሱታ ስጦታ ባለፈው ገና ተቀበልኩኝ። የእቴ ልጅ ነበር የሰጠችኝ። ካገባ በኋላ በቤት ስወጣ ትቼው የሄድኩት ነገሮች መካከል አንዱ ነበር። ይህም ስጦታ በእጅ ያስኩት የቡና ቀለም ያለው መጽሐፍ ነው። ይህም መጽሐፍ በሁለተኛ የዓለም ጦርነት ጊዜ ወደ አየር ኃይል ለገቡት ሰዎች የሚሰጥ የኋለኛ ቀን ቅዱሳን መጽሐፍ ነበር። ይህ ፕሬዚደንት ከሂበር ጄ ግራንትና ከአማካሪዎቹ ከጄ ሩብን ክላርክና ከዴቪድ ኦመኬ በግሌት እንደሰጠኝ አይነት ነበሩ ያሰብኩባቸው። በመጽሐፍቶቹ መግቢያ ላይ እነዚህ ሦስት ነቢያት እንዲጻፉ፣ የወታደር አገልግሎች በግል ወይም በወኪል ከእናንተ ጋር ለመገናኘት አያስችለንም። ለማድረግ የምንችለው ቢኖር የትም ቢሆን የሚታደስ ተስፋና እምነት የሚሰጣችሁ እንዲሁም የመጽናኛ የሰላም መንፈስ ሊያመጣላችሁ የሚችል የአሁን ዘመን ራእይን ክፍል የያዘ የወንጌል መሠረታዊ መርህሮች የሚገልጽ በእጃችሁ መስጠት ነው። ዛሬ በሌላ ዓለም ጦርነት ላይ ነው ያለ ነው። በዚህ ግን ምንም መሳሪያ የለም። ጦርነት በሐሳቦች በቃላቶች እና በሥራዎች ላይ ነው የሚካሄደው። ይህም የኃጢአት ጦርነት ነው። እናም ከሁሉም በላይ አሁን ትእዛዛትን እንድናከብርና እንድናስታወስ የሚያደርግ ያስፈልገናል። ዓለማዊ አስተሳሰብ ተቀባይነት አግኝቷል። እናም ጌታ ለልጆቹ ደህንነት ከመሠረታቸው ጋር የሚቃረኑ ናቸው። በዚህ ትንሽ ቡና አይነት መጽሐፍ ውስጥ ከቀዳሚ አመራር ደብዳቤ አለ። ታዛዥ መሆን ነጻነት ነው የሚል ርዕስ ያለው ለወታደሮች የተዘጋጀ የሆነ ጽሑፍ አለ። ጽሑፉም በአገልግሎት ላሉት መልካምነት የሆኑትን በወታደርነት ሕግና መለኮታዊ ሕግን ያመሳስላል። ጽሑፉም እግዚአብሔር በሚያዝበት በሁለንተና ውስጥ እርግጥ በረከቶችና የማይቀየሩ ቅጣቶች ያሉት ሁለንተናዊ ዘላለማዊ ሕግ የሆነ ሕግ አለ ይላል። የመጨረሻው የመልእክቱ ቃልም በእግዚአብሔር ሕግ ላይ የሚያተኩር ነበር። ያለማፈር ወደምታፈቅሯቸው ለመመለስ ከፈለጋችሁ፣ ሰው ለመሆንና በደስታ ለመኖር ከፈለጋችሁ የእግዚአብሔርን ሕግን አክፍሩ። ይህንን በማድረግ ለመቀጠል በምትታገሉት ታላቅ ዋጋ ያለው ነጻነት ላይ ሌሎች ሊመኩበት የሚችሉትን ከኃጢአት ነጻ መሆን ተጨማሪ ማድረግን ትችላላችሁ። ምክንያቱም በሕግ ታዛዥነት ነጻነት ነውና። በሕግ ታዛዥነት ነጻ ነው የሚለው ሐረግ ለምን ነው የሚገባኝ የሆነው? አሁንስ ለምን ነው እኛ የሚገባን? ምናልባት ስለ ምድር በፊት ሕይወታችን የተገለጸ እውነት ስላለን ነው። ከዚህ ከመጀመሪያ በፊት የዘላለም አባት እግዚአብሔር እቅዱን ባቀረበለት ጊዜ ሰይጣን እቅዱን ለመቀየር እየፈለገ እናውቃለን። ሁሉንም ሰዎች አድናለሁ አለ፣ አንዱም ነፍስ አይጠፋም። እና ሰይጣንም በሐሳብ ባቀረበው ውጤታማ እንደሚሆን ልበ ሙሉ ነበር። ነገር ግን ተቀባይነት ያልሆነ ክፍያ ነበር። ይህም እግዚአብሔር በስጦታ የሰጠው የሰው ነፃ ምርጫ መጥፋት ነበር። ስለዚህ ስጦታ ፕሬዚደንት ሆርቢሊ እንዳሉት ከሕይወት ሌላ ነፃ ምርጫ ለሰው ዘር እግዚአብሔር የሰጠው ከሁሉ በላይ ታላቅ ስጦታ ነው ብለዋል። በዚህም ምክንያት ሰይጣን የሰውን ነፃ ምርጫ ችላ ማለቱ ቀላል ነገር አልነበረም። በእርግጥም የሰው ጦርነት የተነሳበት ዋና ነጥብም ይህን ነበር። የሰው ጦርነት ድል የተነሳም ነፃ ምርጫ ድል ነበር። ሰይጣን ግን አልጨረሰም ነበር። ተተኪው እቅዱ ከአዳምና ሔዋን ቀናት ጀምሮ ያደረገው የነበረው እቅድ ወንዶችና ሴቶችን መፈተን ነበር። በዚህም እኛ እግዚአብሔር ለሰጠን የነፃ ምርጫ ስጦታ ብቁ እንዳልሆንን ለማረጋገጥ ነበር። ሰይጣን የሚያደርገው ነገር ብዙ ምክንያቶች ነበራቸው። ምናልባት ከነዚህ ታላቅ የሆነው በቀል ቢሆንም እርሱም ሰዎች እርሱ የሚበሳጭ እንደሆነ የተሳጩ እንዲሆኑ ስለሚፈልግ ነው። ማንኛችንም ሰይጣን ውጤታማ ለመሆን ምን አይነት ፍላጎት እንዳለው መርሳት አያስፈልገንም። በእግዚአብሔር ዘላለማዊ እቅድ ውስጥ ያለው ኃላፊነት በሁሉም ነገሮች ተቃራኒ እንደሚኖረው እና ነፃ ምርጫዎች እንዲፈትን ነው። ለእናንተና እኔ የምንመርጣቸው እያንዳንዱ ምርጫዎች የነፃ ምርጫችን ፈተና ነው። በእግዚአብሔር ትእዛዛት ታዛዥ ለመሆን ወይም ለአለመሆን መምረጣችን በእርግጥ ነፃነትና ዘላለም ሕይወት እና ምርኮነትና ሞት መካከል መምረጥ ነው። ይህም መሠረታዊ ትምህርት በሁለተኛው ኔፊ ምዕራፍ 2:27 ውስጥ ተምረናል። ስለዚህም ሰዎች በሥጋ ባሉ ጊዜ ነፃ ናቸው። እናም አስፈላጊ የሆኑ ነገሮች ሁሉ ለሰው ተሰጥቷል። እናም እነርሱ ሁሉ ሰው በሚማለደው አማካኝነት ነፃነትን ወይም ዘላለማዊነት ሕይወትን ለመምረጥ ወይም እንደ ዲያብሎስ ምርኮና ኃይል ምርኮነትና ሞትን ለመምረጥ ነፃ ናቸው። ምክንያቱም እርሱ ሰዎች ሁሉ እንደ እርሱ መከረኛ እንዲሆኑ ይፈልጋልና። በብዙ መንገዶች ይህም ዓለም ሁል ጊዜ በጦርነት ላይ ነበር። ቀዳማዊ አመራር ትንሹን ቡና አይነት መጽሐፍ ሲልኩልኝ ከሁለት የዓለም ጦርነት በላይ የነበረ ሐሳብ ነበራቸው። በዚህ ታላቅ ጦርነት እንዲሁም የኃጢአትን በሚቃረን ጦርነት መጽሐፉ የእምነት ጋሻ እንዲሆንና ለእኔና ለእግዚአብሔር ትእዛዛት እንድንኖር እንዳስታውስ እንደሚያገለግል ተስፋ እንደነበራቸው አምናለሁ። ራሳችን መመዘን እና ካለፉት ትውልዶች ጋር ማመዛዘን የምንችልበት አንዱ መንገድ በአስር ትእዛዛቱ በኩል ነው። በሰለጠኑት አገሮች ውስጥ በልዩም በይሁዳ ክርስቲያን አገሮች ውስጥ አስሩ ትእዛዛት በመልካምና በክፉ መካከል የሚለያዩ ከሁሉም በላይ ተቀባይነት ያላቸው ናቸው። በአስተያየቴ አስሩ ትእዛዛት አራቱ አሁንም ታላቅ ትኩረት እንደሚሰጣቸው አስባለሁ። እንደ ባህል ግድያን፣ መስረቅንና መዋሸትን እንጣላለን እናም እናኮንናለን። እንዲሁም ልጆች ለወላጆቻቸው ባላቸው ኃላፊነትም እናምናለን። ነገር ግን እንደ ኅብረተሰብ ሌሎቹን ስድስት ትእዛዛትን ሁልጊዜም ችላ እንላለን። ዓለማዊ አስገዳይ ድርገቶች የሚያመለክት ከሆነ ከእውነተኛው እግዚአብሔር በፊት የምናደርጋቸው ሌሎች አምላኮች አሉ። ታዋቂ ሰዎችን፣ አናኖርን፣ ሀብትን እና አንዳንዴም የተቀረጹ ነገሮችን ወይም ዕቃዎችን እንደ ጣዖት እናደርጋቸዋለን። የእግዚአብሔርን ስም በተለያዩ ስድበቶች እንጠቀምበታለን። ለታላቁ ጨረቃዎቻችን ከፍተኛ ሽርሽር ለከባድ የዕቃ መሽመት እናም ለማምለክ ሳይሆን ለሁሉም ነገሮች የሰንበትን ቀን እንጠቀምበታለን። ከጋብቻ ውጪ የሆነ ፍትህወታዊ ስጋዊ ነገሮችን ለመጫወት እናደርጋቸዋለን። ቅናት ከሕይወት በብዛት የሚገኝ ሆኗል። በሁሉም ዘመናት ነቢያት ስለ ሁለቱ ኃይለኛ ትእዛዛት ማስጠንቀቂያ ሰጥተዋል። እነዚህም ከግድያና ከዙመት ጋር የተያያዙ ናቸው። ለዚህ ሁለት በጣም አስፈላጊ ትእዛዛት አንድ መሠረት አላቸው። ይህም ሕይወት የእግዚአብሔር መብት ነው። እናም የሟች ሕይወታችን ቤተ መቅደሶች የሆኑትን ሥጋዊ ሰውነትን እግዚአብሔር በሠራቸው ገደቦች ውስጥ መፈጠር ይገባቸዋል። ሰው እግዚአብሔር ሕግጋት በራሱ ሕግጋት መቀየር የሰው ፍርድና ኃጢአት ዝልቅነት ምሳሌ ነው። ስለ ጋብቻ ቅዱስነት ያሉ የእነዚህ አስወራጆች አስተያየት ዋና ውጤትም በቤተሰቦች ላይ የሚያደርሱት እንዲሁም የቤተሰቡ ጥንካሬ በሚያስፈራ ሁኔታ መውደቁ እና ይህም ውድቀት የህብረተሰብ መሰባበርን ማምጣቱ ነው። የተያያዙ ምክንያቶችና ውጤትም አያለው። ለባለቤታችንና ታማኝ የሆኑትን ውሳኔን ስንተው ህብረተሰብን አጣብቆ የያዘውን መጫም እናስወግዳለን። ትእዛዛትን ጠቃሚ በሆነ ሁኔታ የምንመለከትበት መንገድ አንዱ ቢኖር ይህም የሚያፈቅሩን ሁሉንም ያውቀው ጥበበኛ የሰማይ አባት እንደመጣ ማሰብ ነው። ዓላማው የእኛ ዘላለማዊ ደስታ ነው። በዘላለም ደስታ ለማግኘት የምንችልበት መንገድ የሆነው ትእዛዛቱም ወደ እርሱ እንድንመለስ የሰጠ መመሪያ ነው። በዘላለማዊ ደስታችን ውስጥ ቤትና ቤተሰብ እንዴት አስፈላጊ ናቸው? በትንሹ ቡናይም አይነት መጽሐፍ ላይ ገጽ 143 እንዲህ ይላል፣ ሰማይ ወደ ዘላለም የምንመለከትባቸው የቤታቸው ምስል ነው ይላል። የቤተሰብና የቤት ትምህርት በቅርብ ታላቅ ግልጽና ኃይለኛ መንገድ በቤተሰብ በዓለም የተላለፈ አዋጅ ውስጥ ተደጋግሞ ተነግሯል። ስለ ቤተሰብ ዘላለማዊነት አውጇል። እናም ከቤተ መቅደስ ማምለክ ጋር ያለውን ግንኙነት ገልጿል። አዋጁም የቤተሰብ ዘላለማዊነት ደስታ የተመሠረተበትን ሕግንም አውጇል። ይህም የተቀደሱት የመዋለድ ኃይሎችና ባልና ሚስት በሕግጋት በተጋቡ ወንዶችና ሴቶች መካከል ብቻ መፈጸም እንዳለባቸው ነው። እግዚአብሔር በነቢያት የሥነ ምግባሮች መርሆች እንዳሉ ገልጿል። ኃጢአት ሁልጊዜም ኃጢአት ነው። የጌታን ትእዛዛት አለማክበር ሁልጊዜም በረከቶችን እንዳናገኝ ያደርጋሉ። ዓለም ሁልጊዜም ይቀየራል። ነገር ግን የእርሱ ትእዛዛት እግዚአብሔርና ቃል ኪዳን የገባቸው በረከቶች በምንም አይቀየሩም። የመጨረሻና የማይቀየሩ ናቸው። ወንዶችና ሴቶች ነፃ ምርጫዎችን እንደ እግዚአብሔር ስጦታ ይቀበላሉ። ነገር ግን ነፃነታቸውና ዘላለማዊ ደስታቸው የሚመጣው ለሕግጋቱ ታዛዥ በመሆን ነው። ጥፋተኛ ልጁ ኮሪያንትንን አልማ እንደመከረው ክፋት በፍጹም ደስተኛ ሆኖ አያውቅም ብሎታል። በዚህ ሙሉ ወንጌል ዳግም መመለስ ቀናት ጌታ እንደገና ለእኛ ትእዛዛቱ ታዛዥነትን ቃል የገባንለትን በረከቶችን ገልጾልናል። ይህም ዓለም በመሠረቱ አስቀድሞ ሁሉም በረከቶች የሚመረኮዙበት በሰማዮች ውስጥ ሊሻር የማይቻል የታወጀ ሕግ አለ። የትኛውንም በረከቶች ከእግዚአብሔር ስናገኝ ሁሉንም ነገር በተመረኮዘበት ለዚያ ሕግ ታዛዥ በመሆን ነው ብሎናል። ከጌታ ከማይቀየሩበት ትእዛዛቶችና የእኛ እንደ ግለሰብ እንደ ቤተሰብ እና እንደ ኅብረተሰብ ከሚኖርበት ደስታና ደህንነት ጋር ካላቸው ግንኙነት በላይ ከቅዱሳት መጻሕፍት ውስጥ በጥንካሬ የሚገለጹ ምንም ትምህርቶች የሉም። እነዚህ የሥነ ምግባር እውነቶች ናቸው። ለጌታ ትእዛዝ ታዛዥ አለመሆን ሁልጊዜም በረከቶቻችንን እንድናጣ ያደርጉናል። እነዚህ ነገሮች አይቀየሩም። የኅብረተሰብ ሥነ ምግባር መመሪያ እንደ ተደናቀፈ በሚገኝበት ዓለም ውስጥ በዳግም የተመለሰው ኢየሱስ ክርስቶስ ወንጌል እንዲሁም የዚህ ካስማዎች ወርዶች የዚህ ቤተሰቦች ወይም ግለሰብ አባላት መወዛወዝ አይቻልም። የትኛውን ትእዛዛት ከሌላ በላይ አስፈላጊ ነውን በማለት መምረጥ የለብንም። ነገር ግን የእግዚአብሔርን ትእዛዛት በሙሉ መቀበል ይገባናል። ጽኑና የማይነቃነቅ በጌታ ለመቀየር ሙሉ እውነት ያለን እናም በቃል ኪዳኑ ፍጹም የሆነ እምነት ሊኖረን ያስፈልገናል። በኮረብታ ብርሃት ያልተቀየሩና በምንም የማይቀየሩ ትእዛዛትን የመጠበቅ ምሳሌ እንሁን። ሁልጊዜም እንደዚሁ እንሁን። ትንሹ መጽሐፍ የኋለኛው ቀን ቅዱሳን ወታደሮችን በጦርነት ጊዜ በሥነ ምግባር ጽኑ እንዲሆኑ እንደሚያበረታታው እኛም በኋለኛው ቀን ጦርነት ለዓለም በሙሉ እናም በልዩ የእግዚአብሔርን በረከቶች ለሚፈልጉት የእግዚአብሔር ልጆች ማመልከቻ እንሆን። ስለዚህ የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
We are grateful to the Tabernacle Choir.
ዳሬቷት ይህን ቆንጆ ሙዚቃ ላቀረቡልን የታብናክል ዘማሪዎች መስጋና እናቀርባለን። የመጨረሻ ተናጋሪያችን የተወደዱ ነብያችን ፕሬዝዳንት ቶማስ ኤስ ሞንሰን ናቸው። ከነግራቸው በኋላ ዘማሪዎቹ ካም ካም ዩ ሴንት የሚለውን ይዘምራሉ። የመጃ ጸሎትም የሚደረገው በሰባኛው ሽማግሌ ኦ ቪንሰንት ሄሌክ ይሆናል።
My beloved brothers and sisters,
ውድ ወንድሞችና እህቶቼ በዚህ ጠዋት ከእናንተ ጋር በመሆን ታላቅ ምስጋና ይሰማኛል። ለእናንተ ለማነጋገር ያለኝን እድል ስንጠይቅ የእናንተ እምነትና ጸሎትን እጠይቃለሁ። ከዘመናት በሙሉ ወንዶችና ሴቶች ስለዚህ ሕግጋትና በዚህ ቦታ ስላላቸው ኃላፊነትና ስለዚህ ሕይወት ዓላማ እንዲሁም ሰላምና ደስታ ስለሚያገኙበት መንገድና ዕውቀት መረጃ ለማግኘት ፈልገዋል። እንደዚህ አይነት ፍተሻም በእያንዳንዳችን ይደረጋል። ይህ ዕውቀት እና መደረጃም ለሰው ዘር በሙሉ የሚገኝ ነው። በዘላለማዊ በሆኑ እውነቶች ውስጥ የተያያዙም ናቸው። በትምህርትና ቃል ኪዳን ክፍል 1 ቁጥር 39 ላይ እንደምናነበው ስለሆነም እናስተውሉ፣ ጌታ አምላክ ነው፣ መንፈስም ይመሰክራል፣ እና ምስክርነቱም እውነት ነው፣ እና እውነትም ከዘላለም እስከ ዘላለም ይኖራል። ገጣሚው እንደ ጻፈው ሰማያት ብትሄድም እና የምድር ምንጫም ቢፈነዳም እውነት የምድር የሕይወት ምድር ከሆነ ክፉ የሆነው ይጽናናል። ሁልጊዜም ለዘላለም የማይቀየር ሆነ። አንዳንዶች እንደዚህ አይነት እውነቶች የት ነው የሚገኙት እናም እንዴት ነው የምናውቀው ብለው ይጠይቃሉ። በ1833 ዓ.ም በከርትላንድ ኦሃዮ ውስጥ ለጆሴፍ ስሚዝ በሰጠው ራእይ ጌታ እንዲህ አውጇል፣ እውነት እንዳሉ እንደነበሩና ወደፊት እንደሚኖሩ የታወቀበት ነው። የእውነት መንፈስ የእግዚአብሔር ነው። እናም ትእዛዛቱን ካላከበረ በስተቀር ማንም ሰው ሙላትን አይቀበልም። የእግዚአብሔር ትእዛዛትን የሚያከብርም በእውነትና ሁሉን ምረገሮች በማወቅ እስከሚያከብር ድረስ እውነትና ብርሃንን ይቀበላል። የእግዚአብሔር ትእዛዛት የሚያከብር በእውነትና ሁሉን ምረገሮች በማወቅ እንደሚያከብር ድረስ እና እውነትና ብርሃንን ይቀበላል የሚለው ምን አይነት አስገራሚ ቃል ኪዳን ነበር። የወንጌል ሙላት በዳግም በተመለሰበት በዚህ ቀን እውቀት የሚገኝበት ዘመን እና እኔና እናንተ ከዚህ በፊት ባደረገው መንገድ እውቀትን የምንፈልግበት ምክንያት የለም። የሚያፈቅር የሰማይ አባት መንገድን አዘጋጅቶልናል። እናም የማይወድቅ መመሪያ የሚሆን ታዛዛቶችን ሰጥቶናል። የእውነት እውቀትን እንደ ታላቅ ጥያቄዎች መልሶች የሚሰጡ የእግዚአብሔር ታዛዥነት ትእዛዛትን ታዛዥ ስንሆን ነው። በሕይወታችን በሙሉ ታዛዥነት እንማራለን። በልጅነታችን ጀምሮ እኛን የሚንከባከቡ ደህንነታችንን ለማረጋገጥ መመሪያዎችና ሕግጋትን ይሰጠናል። እንደዚህ አይነት ሕግጋትን ብናከብር ሕይወት ለሁላችንም ቀላል ይሆናል። ብዙዎቻችን ግን ታዛዥነትን ጥቅም በአጋጣሚ እንማራለን። በማድግበት ጊዜ በጋቤት እስከ ሐምሌ እስከ መስከረም ቤተሰብ በፕሮቮ ሸለቆ ውስጥ በሚገኘው በቪቪያን ፓርክ በሽርሽር ቤታዎችን ውስጥ እንቆይ ነበር። በእነዚያ ችግር በሌለባቸው ቀኖች የልብ ጓደኛ ያንዱ ቤተሰቡ የሽርሽር ቤትን በሽርስ ፓርክ የነበራቸው ዲን ላርሰን ነበር። በየቀኑ እርሱና እኔ ልጆቹን ይዙ ብሎ ነገሮች ለማድረግ የሚችሉበትን ይህን ቦታዎች አሳበ ማጥመድ ድንጋዮችን ሌሎች ነገሮችንም በመሰብሰብና በኮረብታዎች ላይ በመውጣት ቀናችንን እናሳለፍ ነበር። አንድ ጠዋት ዳኒና እኔ ከሌሎች ጓደኞቻችን ጋር እሳት አንድደን ለመጫወት ወሰንን። በቅርብ ባለ ሜዳ ላይ ቦታ የምንሰበሰብበት ቦታ ማዘጋጀት ነበረብን። በሳር የተሸፈነው ሜዳ የደረቀና እሾህማ ሆኖ አላማ ለነበረን የሚጠቅም አልነበረን። ትልቅ ክብ የሆነ ቦታን ለማዘጋጀት በማቀድ ረጅም የሆኑ ሳሮችን ማጨድን ጀመርን። ባህላችን በሙሉ ሳርን መሳብ ጀመርን። ነገር ግን ለመጫድ የቻልነው ትንሽ ሳሮችን ብቻ ነበር። ይህ ሥራ ሙሉ ቀንም ይፈጅ እንደሆነ አወቅን። እናም ባህላችንና ፍላጎታችን እየቀነሰ ነበር። ከዚያም ለዚህ ጥሩ መፍትሄ እንዲሆን የመሰለ ሐሳብ መጣብኝ። ለዳኒ እንዲህ አልኩት፣ ማድረግ ያለብን ሳሩን ማቃጠል ነው። በሜዳው ሳር ክብ የሆነ ቦታ ብቻ እናነዳለን። እርሱም ወዲያው ባሉት ተስማማ። ክብሪቶችን ለማምጣት ወደ ሽርሽር ቤት ሮጬ ሄድኩኝ። በስምንት ዓመት ክብሪት ለመጠቀም ፈቃድ እንደነበረኝ አታስቡ። ዳኒ እና እኔ እነዚህን ያለመቆጣጠር ያለመጠቀም ፈቃድ አልነበረንም። ሁለታችንም ስለ እሳት አደጋ በተደጋጋሚ ማስጠንቀቂያ ተሰጥቶን ነበር። ነገር ግን ቤተሰቦቼ ክብሪቶችን የት እንደሚያስቀምጡ አውቅ ነበር እና ሜዳውን ማጽዳት ያስፈልገን ነበር። ሌላ ሐሳብ በአእምሮዬ ሳይገባ ወደ ሽርሽር ቤታችን ሮጥኩኝና ሌሎች እንደማያዩኝ በማረጋገጥ ክብሪቶችን ወሰድኩኝና በኪሴ ደበቅኳቸው። ለችግራችን በኪሴ ስላላት በመደሰት ወደ ዳኒ በመሮጥ ተመለስኩኝ። እሳቱን እስከምንፈልግበት ቦታ ድረስ ነዶ ራሱን እንደሚያጠፋ አስብበት እንደነበር አስታውሳለሁ። ቤቱን ጫርኩኝና የደረቀቱን እሳት አነደድኩት። በጋዝ እንደተተነከረ አይነት እሳቱ ወዲያው ተያያዘ። በመጀመሪያ ዳኒና እኔ ሳሩ ሲነድ በደነቀበት ተመለከትን። ነገር ግን እሳቱ በብቻው ሊጠፋ እንደማይችል አወቅን። ይህን ለማጥፋት እንደማናችን ስናውቅ ደነገጥን። እሳቱ ራሱም እያነደደ ዛፎችን ከዚያ በኋላ ያሉትን በአደጋ ላይ እየደረሰ ወደ ተራራው ተጓዘ። በመጨረሻም ለእርዳታ ከመሮጥ ሌላ ምንም ምርጫ አልነበረንም። ወዲያውም ከፕሮቮ ፓርክ የሚገኙት ሰዎችን በሙሉ ውሃ በተነከረበት አገልጋዮች ልብሶቻችን እሳቱን በመደብደብ ለማጥፋት መሯሯጥ ጀመሩ። ከብዙ ሰዓታት በኋላ እሳቱ ጠፋ። እናም ብዙ ዕድሜ የነበራቸው ዛፎችን እና እሳቶችን ይደርስባቸው የነበረው ቤቶች ሁሉ ዳኑ። ዳኒና እኔ በዛ ጊዜ አስቸጋሪ ቢሆንም አስፈላጊ የሆነ ትምህርትን ተማርን። ከእነዚህ ታላቅ የነበረውም የታዛዥነትን አስፈላጊ ነበር። የሰውነት ደህንነታችንን የሚጠብቁ ሕግጋት አሉ። እንደዚህም አስቸጋሪ የሆነውን ይህን ሕጋዊ ሕይወት በውጤታማነት ለመጓዝና በመጨረሻም ወደ ሰማይ አባታችን ለመመለስ እንድችል ዘንድ ጌታ የመንፈስ ደህንነታችንን የሚያረጋግጡ መመሪያዎችንና ትእዛዛቶችን ሰጥቶናል። ከመቶ ዓመቶች በፊት በእንስሳት መሥዋዕት የማድረግ ባህል ለነበራቸው ትውልዶች ሳሙኤል በደፋርነት እንዲህ አወጀ፣ በውኑ እግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መሥዋዕት ደስ ይለዋልን? በዚህም ዘመን ጌታ ልብንና መልካም ፈቃድ ያለውን አእምሮ ይሻል። እናም ፈቃድ ያለው እና ታዛዥ የሆነው እርሱ ለዚህ በመጨረሻ ቀናት የጽዮኑንም ምድር በረከት ይበላል በማለት ለነብዩ ጆሴፍ ስሚት ገልጾን ነበር። የጥንትና ያሁን የዘመን ዘብ ነብያት በሙሉ ታዛዥነት ለደህነታችን አስፈላጊ እንደሆነ ያውቁ ነበር። ነፊ እንዳወጀው ጌታ ያዘዘኝ ነገሮች አደርጋለሁ ብሏል። ሌሎችም በእውነታቸውና በታዛዥነታቸው ቢደናቀፉም ኔፊ አንዴም ቢሆን ጌታ እንዲያደርግ የጠየቀውን ባለማከናወን አልደወደቀም። በዚህም ምክንያት ለመቆጣጠር የምንችለው ትውልዶችን ተባርከዋል። ነፍስን የሚያነሳሱ ትእዛዛትን ታሪክ የአብርሃምና የይስሐቅ ታሪክ ነው። በአብርሃም ታዛዥ በመሆን ውዱ ልጁን ይስሐቅን ወደ ሞራያ ምድር በመሄድ እርሱን እንደ መሥዋዕት እንዲያቀርብ ጌታ የታዘዘበትን ማክበሩ እንዴት አስቸጋሪ ይሆን ነበር? ወደ ተመደበበት ቦታ ሲጓዝ አብርሃም ያለውን ዘመን ምን እንደሆነ ይሰማችኋል። ይስሐቅን አስሮ በመሥዋዕት ላይ ሲያስተኛው እናም እርሱን ለመግደል ቢላዋን በእጁ ይዞ ሐዘኑንና ሰውነቱን አእምሮውን ያስጨንቆት እንደ ነበር እርግጠኛ ነኝ። በማይወላወል እምነትና በጌታ ፍጹም በማመን የጌታን ትእዛዛት አከበረ። እንዲህ ያለው ጥሪ እንዴት አስደናቂ ነበር! እናም በምን የሚያስፈልጋቸው ሁኔታ መጣ። በብላቴ ላይ እጅህን አታዘርጋ፣ አንዳችም አታደርግበት። አንድ ልጅህን ለእኔ ያልከለከልክህምና እግዚአብሔር የምትፈራ እንደሆንክ አሁንም አውቃለሁ የሚለው ቃል ሲመጣ እንዴት አስደናቂና አስገራሚ ነበር! አብርሃም ተፈትኖና ተሞክሮ ነበር። እናም ለታማኝነቱ እና ለታዛዥነቱ ጌታ ይህን ግርማዊ ቃል ኪዳን ሰጠው። የምድር አሕዛብ በሙሉ በዘር ይከበራል፣ ቃሌንም ተሰምተሃልና።
Although we're not asked to prove our obedience,
ምን ቋዳዛጅነታችን እንደዚህ አይነት አስከራሚ ልብና በሚሰማ መንገድ እንድናደርጋገት ባንጠየቅም ታዛዥነት ከሁሉም የሚተበቀበት ነው። President Joseph Smith በጥቅምት 1873 ዓ.ም ተመረተ እንዳወጁት ታዛዥነት የሰማይ የመጀመሪያ ሕግ ነው። President Gordon B. Hinckley እንዳሉት የኋለኛው ቀን ቅዱሳን ደስታ፣ የኋለኛው ቀን ቅዱሳን ሰላም፣ የኋለኛው ቀን ቅዱሳን እድገት፣ እናም የዚህ ሕዝብ ለዓለማዊ ደህንነትና ዘላለማዊነት የሚገኘው በእግዚአብሔር ምክሮች ታዛዥ በመሆን ነው። ታዛዥነት የነቢያትን ልምድ ጸባይ ነው። በዘመናት ሁሉ በሙሉ ይህን ለእነርሱ ጥንካሬ እውቀት ሰጥቷል። እኛም ለዚህ ጥንካሬና እውቀት ምንጭ መብት እንዳለን ማረጋገጥ አስፈላጊ ነው። ይህም የእግዚአብሔር ትእዛዛትን ስናከብር በቀላል ለእያንዳንዳችን ልናገኛቸው የምንችል ነው። በዓመታት በሙሉ በልዩ ታማኝና ታዛዥ የሆኑ ለመቁጠር የማይቻሉ ሰዎችን አውቃለሁ። በእነርሱ ተባርኬአለሁ፣ እናም ተነሳስቻለሁ። ከእነዚህ ስለ ሁለቱ ሰዎች ልንገራችሁ። ዋልቶ ክራውዛ ቤተሰብ ያለው ከሁለት የዓለም ጦርነት በኋላ እንደ ምስራቅ ጀርመን በሚባለው ውስጥ የሚኖር የቤተ ክርስቲያኗ ታማኝ አባል ነበር። በነበረበት የዓለም ክፍል ነጻነት ስላልነበራቸው ችግር ቢኖርበትም ወንድም ክራውዛ ጌታ የሚወድና የሚያገለግል ሰው ነበር። በታማኝነትና በጥንቃቄ የተሰጡትን እያንዳንዱን ኃላፊነቶች ያሟላ ነበር። ሌላውም ሰው በ1911 ዓመት እንደ አውሮፓውያን አቆጣጠር በ17 ዓመቱ በጀርመኒ ውስጥ ተቀይሮ የተጠመቀ በሃንጋሪ የሚኖር ሰው ነበር። ወዲያውም ወደ ሃንጋሪ ተመለሰ። ከሁለተኛው የዓለም ጦርነት በኋላ በድረስፐን ከተማ ውስጥ እንደ እስረኛ ይኖር ነበር። በሃንጋሪምና ነጻነትም ተወስዶ ነበር። ወንድም ዶን ፎርፎም የማያቀው ወንድም ክራዛ የርሱ የቤተሰብ የቤት ለቤት አስተማሪ እንዲሆን በየጊዜው እንዲጎበኝ ኃላፊነት ተሰጠው። ወንድም ክራዛ አብሮም ያስተማረውን ጓደኛ ጠርቶ እንዲህ አለው፣ ወንድም ዮሐም ደንድሮፍን እንድንጎበኝ ኃላፊነት ተቀብለናል። ከእኔ ጋር በዚህ ሳምንት ለመጎብኘት ጊዜ አለ? የወንጌል መልእክትን ለመስጠት ትችላለህ? ከዚያም ወንድም ዲዮርዶርፍ የሚኖረው በሃንጋሪ ውስጥ ነው አለው። የደነገጠ ጓደኛውም መቼ ነው የምንሄደው በማለት ጠየቀ። ወንድም ክራሳም ነገ ብሎ መለሰ። ጓደኛውም መቼ እንመለሳለን አለው። ወንድም ክራሳም ምናልባት ከሰማት በኋላ ከተመለስን በማለት መለሰ። ሁለቱ አስተማሪዎች ወንድም ደንዶርፍን ለመጎብኘት ረጅም ጉዞ በነበረው በባቡርና በአውቶቢስ ሄዱ። ወደ ደንዶርፍን የቤት ለቤት አስተማሪ ከጦርነት በፊት ጀምሮ አልነበራቸውም። አሁን እነዚህ ሁለት የጌታ አገልጋዮች ሲመለከት እነርሱ በመምጣታቸው የነበረው ታላቅ ደስታ ነበር። በመጀመሪያ የእነርሱን እጅ ለመጨበጥ እምቢ አለ። እናም ወደ መኝታ ቤቱ ለብዙ ዓመታት ያጠራቀማቸውን አስራቱን አመጣ። የቤት ለቤት አስተማሪዎቹም ገንዘቡን አስራቱን ሰጠና አሁን ለጌታ ያለኝን ኃላፊነት አከናውኛለሁ። አሁን የጌታ አገልጋዮችን እጆች ለመጨበጥ ብቁነት ይሰማኛል አለ። ይህ ከቤተ ክርስቲያኗ ጋር ለብዙ ዓመት ግንኙነት ያልነበረው ታማኝ ወንድም ከነበረው ትንሽ ገቢ አስራቱን የሚከፍልበትን ማጠራቀሙ በጣም ታላቅ በሌለው መንገድ እንዳስደነቀው ወንድም ክራሳ ነግረውኝ ነበር። ይህን መቼ ለመክፈል እንደሚችል ሳያውቅ ነበረ ያጠራቀማቸው። ወንድም ዋልተር ክራሳ በ94 ዓመታቸው ከ9 ዓመት በፊት ሞቱ። በሕይወታቸው በሙሉ በታማኝነትና በታዛዥነት አገለገሉ። እናም ለእኔ ለሚያውቋቸው በሙሉ የሚያነሳሱ ነበሩ። ኃላፊነት ሲሰጣቸው ምንም አይጠይቁም፣ አያጉረመርሙም እና ለማድረግ የማይችሉበትን ምክንያት በምንም አይሰጡም ነበር። ወንድሞችና እህቶቼ፣ የሕይወት ታላቅ ፈተና ታዛዥነት ነው። ጌታ እንዳለው ጌታ አምላክን ሚት የሚያዛቸውን ማንኛውን ነገሮች ሁሉ እንደሚያደርጉ ለማየት በዚህ እንፈትናቸዋለን ብሏል። አዳኝ እንዳወጀውም በእጄ በረከት የሚፈልገውን ለዚያ በረከት የተመደበ ሕግና ዓለም ከመመሥረቷ በፊት በሥራ ላይ የተዋሉ እቅደ ሁኔታ ሊኖርባቸው ያስፈልጋልና ብሏል። ከአዳኝ በላይ የሆነ የታዛዥነት ምሳሌ የለም። ስለ እርሱም ጳውሎስ እንዳስመለከተው ምንም ልጅ ቢሆንም ከተቀበለ መከራ መታዘዝን ተማረ። ከተፈጸመም በኋላ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። አዳኝ ለእግዚአብሔር እውነተኛ ፍቅር ፍጹም የሆነው ሕይወት በመኖር የእርሱ የሆነውን ቅዱስ ተልእኮ በማክበር አሳየ። ትዕቢተኛ አልነበረም። በኩራት የተዋጠረ አልነበረም። ታማኝም አልነበረም። ያልነበረበትም አልነበረም። ሁልጊዜም ትሑት ነበር። ሁልጊዜም ልባዊ ነበር። ሁልጊዜም ታዛዥ ነበር። በታዋቂ አታላዩ እንዲሁም በዲያብሎስ እንዲፈተን በመንፈስ ወደ ዱር ቢመራም ለአርባ ቀንና ለአርባ ምሽት በጾም በሰውነት ደካማ ቢሆንም ክፉ የሚስቡና የሚገፋፉ ሐሳቦች ቢቀርብለትም ትክክለኛ እንዳልሆነ ከሚያውቀው ለመለወጥ እምቢ በማለት የእኛ የታዛዥነት ምሳሌ መለኮታዊ ምሳሌ ሰጠን። ጉዳቱ ታላቅ ሆኖ ወዝሙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ በነበረበት የጌቴሰማኒ ስቃይ ቢሲመጣበትም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ወሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ በማለት የታዛዥነት ልጅ ምሳሌ ሰጠን። ያዳኝ የመጀመሪያ ሐዋርያት እንዳስተማረው እኔና እናንተ ተከተሉኝ በማለት ያስተምራል። ታዛዥ ለመሆን ፈቃደኞች ነን? የምንፈልጋቸው እውቀቶች፣ የምንፈልጋቸው መልሶች እና የሚቀየር ዓለም ፈተናዎችን ለማቋቋም የምንፈልጋቸው ጥንካሬዎች የእኛ ለመሆን የሚችሉ የጌታ ትእዛዛት በፈቃደኝነት ስናከብር ስንታዘዝባቸውም ነው። የጌታን ቃል እንደገና ጠቅሳለሁ። የእግዚአብሔር ትእዛዛት የሚያከብር በእውነትና ሁሉንም ነገሮች በማወቅ እስከሚያከብር ድረስ እና ሁሉንም ብርሃን ይቀበላል። ለታዛዡ ቃላት ለተገባ ሁሉ ብዙ ሽልማቶችን እንድንከበር ትሁት ጸሎቴ ነው። በኢየሱስ ክርስቶስ በጌታችንና በአዳኛችን ስም ነው። አሜን።
Our beloved Heavenly Father,
Western, by what I changed in the Kabbalachon and in Takampachon now, with Anta and in the Kapper and in the Kerb and Navanta Simulum Nagarochin, Nadak and Nant and in the Katar and the Tredan, Tayikal, Yeniniman Tayiko, the Nebiyat and Na Lahawariat, you attaching and Lemmy Barakut Nagaroch, Bamulu Lemisatun, the Satan, Bamiskana, Bamismatno. Labarakota Chachin, Bukund, Bamond, and in Orn de Tredanum, in Tayika Allen. Lenyaligin, Meswats, Lassatanum, and Namasakin Allen. Lacher Gizay, Kazis and Nate and Nab, and Mikatalos of Sabas and Mellas, and the Tredan, and Mintayike by Jesus Christos Simno. Amen.
This has been a broadcast of the
183rd Annual Tanagariyoch Program Metakam Yetakalakaleno.